Milano.
አብይ ብቻውን እንደሆነ እየተሰማኝ ነው።
ማርች 8 ላይ ተገኝቶ ያደረገው ንግግርም ይህንኑ የሚያሳይ ነው። ያብይ ራእይ የእኔም ራእይ ነው። ሰውን በራእዩ እንጂ በደሙ አልደግፍም አልቃወምም። በምድር ላይ ስኖር ይህ ቋሚ መመሪያዬ ነው። ትናንት አብይን ደግፌዋለሁ፣ ዛሬም ራእዩን እደግፈዋለሁ። አብይ አልሸወደኝም። ቢሸወደኝ እንኳን የኢትዮጵያን ስም ጠርቶ ስለሸወደኝ አልጸጸትም። አብይ ግን መሸወድ የሚችል ሰው እንዳልሆነ ውስጤ ይነግረኛል። ከውስጤ በላይ ደግሞ የማምነው ሌላ አካል የለም። ኢትዮጵያ በወጀብ ብዛት ስትጠፋ ማየትን አልፈቅድም። በአሁኑ ሰዓት ለኢትዮጵያ አንድነት እየታገለ ያለውን ብቸኛ ሰው መደገፌን ባቆም የከዳሁት የራሴን ራእይ እንጂ የሌላ የማንንም ሊሆን አይችልም። ኢትዮጵያን የመታደጊያው ጊዜ ከሁሉ በላይ አሁን ነው። ሁሉም የሚያምረው አገር ሲኖር ነውና አገሬን የሚሉ ሁሉ አገራችንን ለማፍረስ የተዘጋጁትን ኃይሎች መቃወሙን ይቀጥሉ። አሁን ያለችው ኢትዮጵያ ለመጪው ትውልድ ትተላለፍ ዘንድ የትውልድ አደራዬን እወጣለሁ። በዚህ አቋሜ ስድብ አይደለም፣ የሚመጣውን ሁሉ ለማስተናገድ ዝግጁ ነኝ። ስልጣን ፈልጌ አብይን የምደግፍ የመሰላችሁም እውቀት እወቁት፣ እንኳንስ በኢትዮጵያ ሁለተኛው አገሬ በሆነችው ሆላንድ እንኳን ስልጣን ቢሰጡኝ አልነካው። አብይን የምጠላው ከኢትዮጵያዊነት ማማ ላይ ከወረደ ብቻ ነው። እስካሁን ከማማው ላይ ሆኖ ይታየኛል። የሚመጣውን መስዋዕትነትም ለመቀበል እንደ ተዘጋጀ አምናለሁ። አብይ በርታ። ይህን መልእክት ያገኘነው ከፌስቡክ ላይ ሲሆን የመልእክቱ ባለቤት የኢሳቱ ፋሲል የኔ ዓለም ነው። ፋሲል የኔ ዓለም ዶክተር አብይ ብቻውን እንደሆነ እየተሰማኝ ነው። ዶክተር አብይ የኢትዮጵያን አንድነት የሚሰብክና ለዚህም የሚታገል መሆኑን በስምንት ማርች ንግግሩ ላይ አረጋግጦልኛል። ያለበትን የዶክተር አብይን ንግግር ሙሉ ለሙሉ ላዳመጠው ጠቅላይ ሚኒስቴሩ አሁን በኢትዮጵያ እየተካሄደ ያለውን በጥቂት አብረው አባረው፣ ቁረጠው፣ ፍለጠው፣ አልፎ ተርፎም ግደለው የሚሉ ጋጠ ወጦችና የጥቂት መንጋዎች ጩኸት የተሰማው በድምፁ ኃያልነት ሳይሆን ብዙዎቻችሁ ዝም ስላላችሁ ነው። ሁላችሁም ለመብታችሁ ዘብ ሁናችሁ በተጠንቀቅ ከቆማችሁ ተራው ጫጫታ አይረብሻችሁም ነበር ያሉት ዶክተር አብይ። ዶክተር አብይ በዚህ በስምንት ማርች ለኢትዮጵያ እናቶች ባደረጉት ንግግር በመቀጠልም ስንጠራት እናት ኢትዮጵያ የምንላት አገራችን አያት ቅድመ አያቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ያቆዩልን ውድ አገራችን ስለሆነች እናንተ ውድ ኢትዮጵያውያት ሴቶችም የእናቶቻችሁን ታሪክ በመድገም ይህችን አገር በመተባበር በጋራ ትልቅ እንድትሆን ተባብራችሁ ስሩ። እነዚህ ጥቂት ሆነው ምንም ጥያቄ የሚያቀርበውን ሰፊ ጀሌ አስከትለው የሚጮሁትን መንጋዎች ዝም አትበሏቸው። ተደራጅታችሁ ኢትዮጵያችን የሁላችም ናት፣ አትፈርስም፣ አትቆራረስም በሏቸው ነው ያሉት ዶክተር አብይ። በሌላ በኩል በደብረ ብርሃን አካባቢ ተገኝተው ባደረጉት ንግግራቸው ስለ ኢትዮጵያ አንድነት፣ የዴሞክራሲና የሕግ የበላይነት ሲናገሩ በቅርብ ጊዜ የኢትዮጵያን ዳግም ህዳሴዋንና እድገቷን ብልጽግናዋንና አንድነቷን ለማምጣት ባለ ስድስት ምሰሶ አዲስ እሳቤ ሰንቀው ለመንቀሳቀስ መወሰናቸውን ገልጸውልናል። በዚህም መሰረት እነዚህ ስድስት ምሰሶች ሰላም፣ ዲሞክራሲ፣ ብልጽግና፣ ሀገራዊ አንድነት፣ ፍትህና ሀገራዊ ክብር መሆናቸውንም ገልጸዋል። እነዚህንም እየተነተኑ ሲያስረዱ ሰላም ከሌለ አብሮ መኖር፣ ሰላም ከሌለ ሀገር መገንባት፣ ሰላም ከሌለ ወጥቶ መግባት ስለማይቻል በሚቀጥሉት ዓመታት ኢትዮጵያን የምንገነባበት አንደኛው ምሰሶ ሰላም ነው ብለዋል። ስለ ዲሞክራሲ አስፈላጊነትም ሲያስረዱ የአፍ ዲሞክራሲ ሳይሆን የተግባር ዲሞክራሲ ኢትዮጵያ ውስጥ ማረጋገጥ ያለብን መሆኑን ገልጸው ይህም ሁለተኛው ምሰሶ እንደሆነ አስረድተዋል። ስለ ብልጽግና ሲያስረዱ አገራችን በመሬት፣ በውሃ፣ በማዕድን ለቱሪዝም ምቹ በመሆን የተመቸች ቦታ እያላት በትምህርትና በእውቀት ደግሞ እያደገ ያለ ወጣት ያላት ሀገር በመሆኗ ይህንን ኃይል በማሰባሰብና በመደመር የኢትዮጵያን ብልጽግና ማረጋገጥ ሶስተኛው ምሰሶአችን መሆኑን ገልጸዋል። ስለ አራተኛው ምሰሶ ስለ ሀገራዊ አንድነት ሲያስረዱም ምንም ሰላም ቢኖር ምንም ዲሞክራሲን ብናስፋፋ ብልጽግናን ብናመጣ የኢትዮጵያን አንድነት የማናስቀጥል ከሆነ ጥረታችን ሁሉ ከንቱ ነው። የኢትዮጵያን አንድነት ማስቀጠል እንደ አራተኛ ምሰሶአችን ይዘን የምንሰራበት ይሆናል ካሉ በኋላ ስለ አምስተኛው ምሰሶ ስለ ፍትህ ሲያስረዱ በኢኮኖሚ ፍትህ፣ በስልጣን ፍትህ፣ ወጥቶ በመግባት ፍትህ፣ ኢትዮጵያውያንን በእኩል አይን የሚያይ በእኩል የሚዳኝ ሁሉም ኢትዮጵያዊ በሕግ ፊትና በሀገራችን እኩል የሚሆንበትን ስርዓት መፍጠር ይሆናል ካሉ በኋላ በመጨረሻም ስለ ስድስተኛው ምሰሶ ሲያስረዱ ስድስተኛው ምሰሶአችን ሀገራዊ ክብር ነው። ኢትዮጵያዊነት ክብር መሆኑን፣ የኢትዮጵያን ፓስፖርት መያዝ ክብር መሆኑን፣ የማያሳፍር መሆኑን፣ በሄድንበት ሳንሸማቀቅ ኢትዮጵያዊ ነኝ የምንልበትን ክብር ለመመለስ እንሰራለን ብለዋል። ከላይ ፋሲል የኔነ ሲገልጽ አብይን የምደግፈው በራእዩ ነው እንዳለው እኛም የኢትዮጵያ ድምፅ ሬዲዮም እነዚህን ስድስት ምሰሶዎች በመደገፍና በስራ ላይ እንዲውሉ ለመተባበር በመዘጋጀትና አቅማችን የሚፈቅደውን ሁሉ በማድረግ የአብይ ስድስት ምሰሶዎች የእኛም ምሰሶዎች በመሆናቸው የአብይን ራእይ ከኢትዮጵያዊነት ራእዩ እስካልወረደ ድረስ አብረነው የምንቆም መሆናችንን በዚህ አጋጣሚ እየገለጽን እነዚህ ከላይ የተጠቀሱት ምሰሶዎች ራእይ ብቻ ሳይሆኑ በስራ ላይ እንዲውሉ አቅማችን የሚችለውን ሁሉ የምናድርግ መሆናችንን እየገለጽን ለነዚህ የአብይ ራእዮች ስድስት ምሰሶዎች በስራ ላይ መዋል ማንኛውም ኢትዮጵያዊና ትውልደ ኢትዮጵያዊ ትብብሩን እንዲያሳይ በአክብሮት እናሳስባለን። ለለውጡ ያለን ድጋፍ ከጊዜያዊ ሆያ ሆዬ ጋር የተያዘ ሳይሆን ትግል መውደቅና ከወደቁበት ተነስቶ ታግሎ ማሸነፍን፣ የተነሱበትን ዓላማ ከግቡ ለማድረስ መታገልን የሚጠይቅ መሆኑን ስለምናምንበት ጊዜያዊ ችግሮችን በማየት ከዓላማችን ወደኋላ የማንል መሆናችንን ማሳየት መቻል አለብን። በትግል ላይ ትናንት አብሮ የነበረ ዛሬ ሊከዳ ይችላል። ትናንት ያመናቸው ትልልቅ የምንላቸው ሰዎች አቋማቸውን ቀየሩ ብለን በመበሳጨት የተነሳንበትን ዓላማና ራእይ መርሳት የለብንም። ይልቅም ያንን ዓላማ አሁን አምነውበትና አርማውን ይዘው አሁንም ከሚታገሉት ጋር ትግላችንን መቀጠል ነው። እስካሁን ምንም ችግር ቢገጥማቸውም ዶክተር አብይ ዋና ዋና የምንላቸውን ራእይ በበለጠ ለመስራት ደፋ ቀና ሲሉ እንጂ ሲከዱ አላየናቸውም። ስለዚህ ይህ ራእያቸው የኛም ራእይ ስለሆነ አብረናቸው ደፋ ቀና በማለት የጋራችን የሆነውን ራእይ ግቡን እንዲመታና የዶክተር አብይን እጅ በመጠምዘዝ ራእያቸውን ለማበላሸት የሚፍጨረጨሩትን ዶክተር አብይ ራሳቸው እንደሚሉት እነዚህን ጥቂት መንጋዎች ከዶክተር አብይ ጋር በመሆን እስከ መጨረሻው መታገል አለብን። ኢትዮጵያ ውስጥ የተጀመረው ለውጥ እንዲቀጥልና በሌላ በኩል ሽብር ፈጣሪዎች ኢትዮጵያን ቀውስ ውስጥ ለመክተት የሚያደርጉትን የተንኮል ሥራ እንዳይሳካና እንዳይከሽፍ ዶክተር አብይ በጎረቤት አገሮች የሚያደርጉት መመላለስና መቀላለስ ቀንሰው ጊዜያቸውን ጉልበታቸውንና ዕውቀታቸውን ኢትዮጵያ ውስጥ ያለውን ችግር ለመፍታት መጠቀም አለባቸው እንላለን። አለበለዚያ ግን የሀገር ውስጡን ችግር ፈጣሪዎች ትተው ለሽብር ፈጣሪዎቹ ትተው ጎረቤት ሀገሮች መለስ ቀለስ ማለታቸውን ከቀጠሉበት ሀገራችንን የማትወጣው አሮንቃ ውስጥ ከመክተታቸውም አልፎ እመረዋለሁ የማለትም የሚሉትም ሀገር እንዳያጡ ያሰጋል። ሌላው መሬቱን ጠፍጥፈው የሰሩት ይመስል ፊንፊኔ ኬንያ በሚል መርህ የኢትዮጵያኖች ዋና መዲና ከመሆን አልፋ የአፍሪካና የተባበሩት መንግስታት መዲና የሆነችውን ውዷን አዲስ አበባችንን የግል ሀብታችን ናት፣ ያለኛ ፈቃድና ችሮታ ማንም አይኖርባትም የሚሉትን በተመለከተ የተከበሩ ቡልቻ ደመቅሳ ያሉትን ማየቱ በቂ ይመስለናል። ክቡር ቡልቻ ደመቅሳ ስለነዚህ ጥቂት መንጋዎች ሲናገሩ ጤነኞች አይመስሉኝም ካሉ በኋላ እንዲህ ይላሉ። አንደኛ፣ ሸገር ኬንያ፣ ፊንፊኔ ኬንያ ይሉና በሌላ በኩል አዲስ አበባ ወደ ኦሮሚያ ክልል እየተስፋፋ ነው ብለው ይቃወማሉ። ይሄ ነገር እርስ በርሱ ይቃረናል። ሁለተኛ ኦሮሞን ነጻ እናወጣለን ይሉና በሌላ በኩል ኦሮሞ በጎንደር ዘመን ገዥ ነበር ይላሉ። ሶስተኛ እንገነጣጠላለን ይሉና ግዛታችን ሸዋን ዘሎ ወሎ ድረስ ነው ሲሉ ምን ትላቸዋል? አራተኛ ኦሮሞ ዲሞክራሲያዊ የገዳ ስርዓት እንዳለው አምነው መልሰው እነሱ በሌላው ላይ አምባገነን መሆን ይፈልጋሉ። አምስተኛ ተገፋን ይላሉ ሌላውን ሲገፉ ታያቸዋል። ስድስተኛ በበኩሌ ይላሉ ክብሩ ቡልቻ ደምክሳ በበኩሌ ህዝብን እየነዳ ያለው አንድ ሰው ይመስለኛል ይላሉ። ይህ አንድ ሰው በአሁኑ ጊዜ የኦሮሞን ወጣት ለመንዳት የሚያደርገው አካሄድ የጀርመንን ህዝብ በሁለተኛው የዓለም ጦርነት ነርቶ የአውሮፓን 60 ሚሊዮን ህዝብ አስጨርሶ በመጨረሻም ጀርመንን እንዳልነበረች ያስደረጋትን የሂትለርን የመጀመሪያ አመታት አካሄድ ያስታውሰናል። የዚህ አንድ ግለሰብ አካሄድ በአጠቃላይ ለኢትዮጵያ ህዝብ በተለይም ለኦሮሞ ህብረተሰብ አጥፊው እንጂ በምንም ተመን እንደማይጠቅመው በስሜት ብቻ ለማይመራና ነገሮችን ረጋ ብሎ ለሚመለከት ሰው ግልጽ ነው። በሌላ በኩል በክብሩ ቡልቻ ደምክሳ አባባል አንድ ሰው ነው ያሉት ግለሰብ ሰይጣናዊ ዓላማው ሊሳካለት የሚችለው ኢትዮጵያውያኖች ባንድ ሆነን የጋራ ችግራችንን በጋራ ለመፍታት የምናደርገውን ትግል አቁመን ሁላችንም ወደየጎጣችን ብቻ ያተኮርን ከሆነ ብቻ ነው። ይህም እንዳይሆን ለምሳሌ በአማራ በኩል በትግራይና በአማራ ክልል መካከል ያለውን ችግር የአማራ ወይም የትግራይ ህዝብ ችግር ብቻ አድርጎን በማየት እነዚህ የሁለት ክልል ህዝቦች ብቻቸውን ይወጡት ማለት ትክክል አለመሆኑን ተረድቶ ችግሩ የሀገሪቱን ዜጋ በሙሉ የሚመለከተው መሆኑን በመረዳት ችግሩን በሰላም ለመፍታት ሁሉም መረባረብ ይኖርበታል እንላለን። አለበለዚያ ግን በአማራና በትግራይ መካከል ያለው የድንበር ጉዳይ አማራውና ትግራዮች ይወጡት ማለት ሁለቱ ህዝቦች መካከላቸው ባለው የድንበር ችግር ላይ ተወጥረው እንዲያዙና በሌላው የኢትዮጵያ አካባቢ ለምሳሌ እንደ አዲስ አበባ ባሉት ቦታዎች ሊፈጠር የሚችለውን ችግር እንዳይመለከቱት ዞር ብለው እንዳያዩት ከማድረጉም በላይ አልፎ ተርፎ አዲስ አበባንና ሌሎች ተመሳሳይ ቦታዎችን የኛ ነውና በቁጥራችን ስር ማድረግ አለብን ለሚሉት ልባቸው በጥላቻና በዘረኝነት ለተሞላ ሰዎችና ድርጅቶች አጋጣሚን በመጠቀም አላማቸውን ለማሳካት እንዲክለፈለፉ በሩ ይከፈትላቸዋል። በአሁኑ ጊዜ እንደሚታየውና አንዳንድ ምልክቶች እንደሚጠቁሙት አማራውና ትግራውን የማይወጡት ፍጥጫ ውስጥ እንዲገቡ በማድረግ ሜዳው ባዶ ሲሆንላቸው አዲስ አበባን የኛ ነው ብሎ ለመውሰድ የሚራውራጡ ኃይሎች መኖራቸውን ማሰብ ያስፈልጋል። ስለሆነም አዲስ አበባን በተመለከተ የሀገሪቱ መዲና፣ የአፍሪካ መዲና፣ የተባበሩት መንግስታት መስሪያ ቤቶች መቀመጫዎች እንደመሆኗ መጠን የሁሉም ዜጋነችና በምንም ቀመር የአዲስ አበባ ህልውና በኦሮሞ ዴሞክራቲክ ፓርቲም ሆነ በሌላ ብቸኛ ድርጅት የሚወሰንበት ምንም ምክንያት የለም። በአዲስ አበባ ጥያቄ ላይ እያንዳንዱ ኢትዮጵያዊ ያገባዋል። ስለሆነም በድርጅት ደረጃ ከተመጣ ደግሞ ኦዴፓ ብቻ ሳይሆን አዴፓም፣ ሶዴፓም ሌሎችም ያገባቸዋል። ከሁሉ በላይ ግን አዲስ አበባ የአዲስ አበባዎች ናት እንላለን። እናንተስ ምን ትላላችሁ? We'll be right back. ጤና ይስጥልን እያልን ውድ አድማጮቻችንን በቅድሚያ ባለፈው ሳምንት ፕሮግራማችን ከአቅም በላይ በሆነ ምክንያት ሊተላለፍ ባለመቻሉ ውድ አድማጮቻችንን ከፍ ያለ ይቅርታ ካንገታችን ዝቅ ብለን እንጠይቃለን። በመቀጠልም በዛሬው ዕለት የደረሰን ሰበር ዜና እንደሚለው አሳዛኝ ሰበር ዜና የኢትዮጵያ አየር መንገድ ወደ ኬንያ በመብረር ላይ እንዳለ በደረሰበት አደጋ አይሮፕላኑ ወድቆ ተጓዦቹ እንግዲህ እስካሁን እንደደረሰን ከሆነ 178 ተጓዦች ነው መሰለኝ የተወሰኑ ቁጥራቸው ለጊዜው አልታወቀ ነው የሚሉኝ ተጓዦች መሞታቸው በህይወታቸው ማለፉ ተገልጿል። ለዚህም እንግዲህ የኢትዮጵያ ድምጽ ሬዲዮ የተሰማውን ጥልቅ ሐዘን በዚህ አጋጣሚ እየገለጸ ለቤተሰቦቻቸው ህይወታቸው በጉዞ ላይ አይሮፕላን ወድቆ ለሞቱት ቤተሰቦች የፈጣሪ መጽናናቱን እንዲሰጥ ለኢትዮጵያ ህዝብም መጽናኛ ፈጣሪ እንዲያደርግ የኢትዮጵያ ድምጽ ሬዲዮ ይለምናል። እንግዲህ ወደ ኋላ ላይ ዜናው ላይ ይሄንን ዜና በተመለከተ በፕሮግራማችን እስከ ፍጻሜ ድረስ ያለውን ይዘንላችሁ እንቀርባለን። አድማጮቻችን እንግዲህ ባለፈው ሳምንት ባለማስተላለፋችን ይቅርታ ጠይቀናል። ይቅርታችን እንደምንቀበሉ ባለሙሉ ተስፋ ነን። እንግዲህ የዛሬው ፕሮግራማችን አንዳንድ አርስቶችን እንነካለን። አድማጮቻችንንም በጣም ኢንተረስት ያደርጋቸዋል ብለን የምንገምታቸው አርስቶች አሉ። በመግቢያ ላይ እንደገለጽ ነው የአዲስ አበባ ጉዳይ የኢትዮጵያ በአጠቃላይ የኢትዮጵያችንን ጉዳይ በተመለከተ ምንድነው እየተካሄደ ያለው ምንድነው ማድረግ ያለብን የሚለውን ሳይቃጠል በቅጠል ነው የሚባለው ቶሎ ብለን መፍትሄ ለመፈለግ ችግሮችን መዋየቱ ጠቃሚ ነው እንላለን። ችግሩ ከደረሰ በኋላ መሯሯጥ ዋጋ የለውም። ማስቀድመን ምን ማድረግ እንዳለብን አይ ቲንክ በዛሬው ለታ አዲስ አበባ ውስጥ እስክንድር የጠራው ስብሰባ ይካሄዳል። ይሄንንም ስብሰባ በተመለከተ ከአዲስ አበባ በቀጥታ ሰዎች እስክንድርም ሆነ ሌሎች ለማነጋገር እንሞክራለን። በዛሬው ዕለት እኔ ኢትዮጵያ በነበርኩበት ጊዜ እንግዲህ እንጦጦ ማርያም ቤተክርስቲያን ሄጄ የአጼ ምኒልክና የንግስት ጣይቱን ቅርሶች አድዋ ድረስ ተከትሏቸው የሄዱትን አልጋዎች እነዚህን ሁሉ በተመለከተ የአንድ ሰዓት ከሩ ፕሮግራም ሰርቻለሁ እና ያን ፕሮግራም እንግዲህ እስካሁን አልሞከርነውም። በቀጥታ በሬዲዮ ይውጣ እንደ ሎተሪ ነው የምቆጥረው ከወጣልን። እሱን አንደኛውን ፓርት ከፋፍለን በአራት አምስት ፓርት ልናሰማችሁ ወስነናል። እንግዲህ ቴክኒሽያናችን የዛሬው መብራት ይሄን በተመለከተ እንደምንም ተከረባብተህ ይሄንን ፕሮግራም እንደምታስማና እንዲሳካ እንደምታረግ ባለሙሉ ተስፋ ነኝ። ምን ይመስላል?
እንግዲህ አንተ ሰርተህ ከመጣሁኝ አመቅረብ እንግዲህ
በጣም ጥሩ
ስራችን።
እንግዲህ አድማጮቻችን የእንጦጦ ማርያምን ፕሮግራሙን እናቀርብላችኋለን። ዜና እንደተለመደው 5 ሰዓት ላይ ግሮም ይዞልን ይቀርባል። በመጨረሻ ግን ይሄ ሬዲዮ ትልቁ አስተዋጽኦ ዜናም ሆነ ማንኛውም ነገር በአንድ በኩል ብቻ ከኛ ብቻ ማስተላለፉ ሳይሆን አድማጭ የሚለውንም መስማቱ ለሌላው አድማጭም የሌላውን አድማጭ ድምጽ ማዳመጡ ሐሳብ መካፈሉ ስለሆነ ከዜና በኋላ እኛም ውይይት እናደርጋለን ስቱዲዮ ውስጥ ያለነው አድማጮቻችንም። የሀገራችን ጉዳይ መቼም ማንንም ቢሆን የሚከነክነው ይመስለኛል። እኔ እንደውም ምረዳው በአሁኑ ጊዜ እያንዳንዱ ወንዱም ሴቱም ስለ ሀገሩ ጉዳይ ይከነክነዋል። በአሁኑ ጊዜ አንዳንድ አስፈሪ ሁኔታዎች እያንዣበቡ ነው በሀገራችን ጥላ ላይ። መሪዎቻችንም አንዳንዱ ሰዎች እንደሚሉት እጃቸው እየተጠመዘዘ ችግር ውስጥ የገቡ የሚባል አለ። ሳይወዱ በግዳቸው ኃይለኛ ትግል ውስጥ ያሉም አሉ ይባላል። ኢህአደግ ነው ኢህአደግ ሴንትራል ምንድን ነው የሚሉት ዲሞክራሲ ነው የሚሉት ውሳኔ በማዕከል የተወሰነ ውሳኔ እያንዳንዱ ስራ ላይ አዊ ነው የሚለው እና እነዚህን መታገል እርዳታ የሚያስፈልጉ መሪዎች ሊኖሩ ይችላሉ እና እነዚህን በተመለከተ ምንድነው መደረግ ያለበት ምንነማን ናቸው መደገፍ ያለባቸው እኛስ ምን አይነት አቋም መያዝ አለብን ኢትዮጵያዊው ምን ማድረግ አለበት የሚለውን ከዜናው በኋላ ፕሮግራማችን እኛም ውይይት እናደርግ። እናንተም በስልክ ቁጥራችን 0819100 እየደወላችሁ አስተያየታችሁን ስጡን። ዝምታ ወርቅ ነው የሚባለው ነገር አልሰራም። ዝም ያለ ይጎዳል። ዝምታችንን አቁመን የሚመስለንን እንናገር። በዚህ በዲሞክራሲ ሀገር ስንኖር እምንፈራበት ምክንያት የለም። ይሄው ነው አቋማችን። እንግዲህ እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነኝ። መብራት ከኔ ጋር አለ፣ ዜድ ከኔ ጋር አለ። ዘውዱ ምን ትላለህ? በውይይቱ መካፈል ላይ ኢትዮጵያኖች ያላችሁ አስተዋጽኦ ምን መሆን አለበት ትላለህ?
እንግዲህ ሰሞኑን የምናየው ጉዳይ አለ አዲስ አበባን በተመለከተ እንዲሁም ደግሞ ኢትዮጵያዊነትን የተመለከቱ ጉዳዮች በተለያዩ ሶሻል ሚዲያም ኖርማል የመገናኛ ብዙሃንም ላይ ሲተላለፍ ሰምተናል። ይሄ ጉዳይ እያንዳንዳችን ኢትዮጵያውያንን የሚመለከት ጉዳይ ነው። ምክንያቱም አገራችን ላይ እየተንሰራፋ ያለው የዘረኝነት ጉዳይ ከዚህ በፊት በሴራያኖች ላይ እንዲሁም ደግሞ በአገራችን በአቅራቢያ ባለችው በሶማሊያ እንዲሁም ደግሞ በሩዋንዳ ያሉት ተመክሮች ለኛ 84 ብሔር ብሔረሰቦችን ባቀፈች ሀገር ላይ ሊያመጣ የሚችለውን ተጽዕኖ ግምት ውስጥ ማስገባት ያለ ይመስለኛል። ምክንያቱም በልህ ካለፈ ስተቱ ይማራል ይባላል። በሌሎቹ ስተተኛ መማር ካልቻልን ጉዳቱ በጣም ከፍተኛ ነው የሚሆነው። ምክንያቱም እስካሁን ካየናቸው ሀገራት ምክንያቱም በሁለት ብሔር በሶስት ብሔሮች ጎሳ ጭረት ምክንያት ነው በርካታ ሰዎች ለህልፈት የተዳረጉትና የኛ ደግሞ የበለጠ ነው የሚኖረው። አሁን ባለው የህዝብ ቁጥር አስካውን ባለው 112 ሚሊዮን አካባቢ ደርሷል የሚባል ህዝብ በ84 ብሔር ብሔረሰቦች የተከፋፈለ ስለሆነ የሚያመጣውን ተጽዕኖ ማየት አለብን። ዛሬ ወደ አንዱ ብሔር ላይ ትኩረት ስናደርግ ያ ብሔር ብቻ ተጠቃሚ አይሆንም። አሁን እየገፋ ህዝቡን እንዲጫረስ እየቀሰቀሰ ያለው ብሔርም የዚህ ገፈት ተቀማሽ መሆኑንም ማሰመቻል አለብን። በአሸናፊነት ውስጥም ተሸናፊነት ይኖራልና ይሄንን ጉዳይ በእናጤነው መልካም ነው የሚል አስተያየት አለኝ።
በነገራችን ላይ አሸናፊም ተሸናፊም አይኖርም፣ መተላለቅ ብቻ ነው የሚኖረው። ለዚህ በጣም የሚያሳዝናችሁ እጄ አዲስ አበባ ያየሁት የሶሪያ እናቶች ልጆቻቸውን አዝለው ልጆቻቸውን ታቅፈው ሲለምኑ ማየት በጣም ይሰቀጥጣል። ከሶሪያ ድረስ መጥተው በጦርነት ምክንያት ጦርነት የሚያመጣውን አደጋ ምናልባት ዘራፍ ማለት ወጣትነት የታባቱ ዱላ ይዘው ወጥተህን እንዲያረጋለው ምናምን ትል ይሆናል። ኮንሲኩዌንሱ ግን ለጠቅላላ ለህዝቡ ትልቅ አደጋ መሆኑን ቅድም እንዳልከው ነው።
አዎ አሁን እንደውም አንድ ነገር አመድ አስተዋስከኝ ስታነሳና አሁን እኔ በመማርበት ትምህርት ቤት የተለያዩ የሀገር ዜጎች አሉ እና አንዷ ስለ ራሷ ሀገር ሁኔታዎች ያለቀሰች ስትናገር የሀገራቸው ሁኔታ በያዘችው የሞባይል ስክሪን ላይ ከዛ በፊት ከጦርነት በፊት የነበረችው ሲሪያን ምን እንደመመስል ስታሳይ እጅግ በጣም የሚደንቅ ነው። እውነት ለመናገር ገነት ነው መመስለው። ከጦርነቱ በኋላ ደግሞ ወደ ፍርስራሽነት ተቀይራ ልክ እሳተ ገሞራ የፈነዳበት ምድር ነው መመስለው። ይህን የመጣበት ምክንያት ስትናገር ሁለት ጎሳዎች ያመጡት ግጭቶችና ሃይባይ በመጥፋቱ እኔ ልሰማ በማለት የመጣው ጉዳይ ከፍተኛ እንደሆነ ምክንያቱም ሲሪያኖች ህጻናቶቻቸው በሞግዚት እንደሚያድጉ ከፍተኛ ገቢ እንዳላቸው በጥሩ የኑሮ ሁኔታ ላይ እንደነበሩና ጥሩ የሆነ መንግስትም ከዚህ በፊት ያስተዳድራቸው እንደነበረና በኋላ ግን የጎሳ ግጭቶች ለዚህ ለስደትና ለዚህ ለመከራ እንደዳረጋቸውና ከዚህ ስደቱ ከጦርነቱ በኋላ ደግሞ ያስከተለውን ችግሮች ስታሳየን ህጻናቶች በየሜዳው ወድቀው በተለያዩ ፍርስራሽ ውስጥ ሲወጡ አስክሬናቸው በስብሶ የተለያዩ ጉዳዮችን ስታይ እኛ ምንድነው የምንማረው ከዚህ ህይወት? ምክንያቱም ሰው ነን። የሰው ልጅ ደግሞ ራይ ያለው ራይ የሌለው ሰው ደግሞ ሊፈጠር ፈጽሞ አይችልም። መጽሐፉም ይላል ራይ ያለው ሰው ህሊና እንጂ ሆድ የለውም ነው የሚለው። የሰው ልጅ ራይ ባይኖር ኖሮ ህዝብ መረን ይሆን ነበር ነው የሚባለውና ስለዚህ የሰው ልጅ ራይ ሊኖረው ይገባል። ሊከተል ሊያስከትልበት የሚችለውን ችግሮች ወደ አንድ ነገር ውስጥ ስትገባ ሳይድ ኢፌክቱንም አስቀድመ ማሰብ ካልቻልክ ውጤታማ ሆናለሁ ብቻ ሳይሆን ውጤታማ ላልሆን እችላለሁ የሚለውንም ነገር ካላሰብክ አደገኛ ነው የሚሆነው። በጊዜያዊ ስሜት በመገፋፋት የአንድ የዘር የበላይነትን በመደገፍ ስደግፍ ሌላ ነገ የራስ ወገኖችን ጉዳዮችን ማሰመቻለን። ኢትዮጵያስ ደግሞ የተበረዘ ማህበረሰብ ነው እንጂ ያለው አንድ ንጹህ ኦሮሞ ወይም አማራ ወይም አፋር ምትለው የለም። ያንዳንዱ ተዋልዶ የተበረዘ ማህበረሰብ ነው። ገብስማ
ከመሪያችን ጀምሮ እታች ድረስ የተቀላቀለ ነው።
አዎ ገብስማ የሆነ ወይም ደግሞ ይሄ እንደ እንትን ግሰርገኛ ጤፍ አይነት ማህበረሰብ ነው እና ውበታችንም ነው ልዩነታችን እንጂ መባያችን፣ መገዳደያችን፣ መገፋፊያችንና መጠፋፊያችን ሊሆን ፈጽሞ ማይገባ ጉዳይ ነውና ለናጤ ነው ይገባል።
በጣም ቆንጆ።
እኔ አመድ ምናልባት ይሄንን ሐሳብ ከዚህና በኋላ በሰፊው ምንም መለሰበት ስለሆነ ምናልባት ማህበረሰቡ አድምጦ አስተያየት እንዲሰጥበት የሚፈልገውን ዳይሬክሽን መስጠት ብቻ ነው ፈልገው። ምንድነው ኢትዮጵያ ውስጥ ያለውን አሁን ያለው ሁኔታ ሁላችንም እናቀው ነው። ማህበረሰቡ መከተል ያለበት አመንከው ምንድነው መሆን ያለበት? እቺ ነገር ወደ ተሻለ አቅጣጫ እንድትጓዝ ካለችበት ጊዜያዊ ችግር ወጣ አንድነቷ ተጠብቆ ህብረ ብሔራዊነት አድጎ አንድ ሀገር ኖሮ እንድንቀጥል አምንከተለው አመንክዮ ምንድነው መሆን ያለበት አሁን ካለው ችግር አንጻር? ሁለተኛ የምንሰጠውን አስተያየት አሁን ካለው መሬት ላይ ካለው መንግስታዊ አወቃቀር ይዘቱና ሁኔታ አንጻር ተጠያቂነት ለማን እየሰጠን ነው የምንሄደው? ሶስተኛ የምለው ደግሞ አንድ አመንክዮ ስናቀርብ ይሄ ነው ስንል መፍትሄ አቅጣጫ መስጠት የምንችልበት መጠቆም የምንችልባቸው ሐሳቦች ላይ በነውያይ
ምን ሐሳብ ነው ያለው? በጣም ቆንጆ። እንግዲህ አድማጮቻችን ከዜና በኋላ በመናደርገው ውይይት ላይ እንድትካፈሉ በአክብሮት እንጠይቃችኋለን። አገራችን ችግር ላይ ነች። በጣም ባሁኑ ጊዜ በተለይ ትልቅ ችግር ላይ ነች። ስለሆነች የያንዳንዱን ኢትዮጵያዊ መልካም ማስተዋጽኦ ወደ ጥሩ እንድትሄድ ምን መደረግ አለበት የሚለውን መስማት ያለብን መወያየት ያለብን ጊዜ ስለሆነ ከዜና በኋላ በመናደርገው ውይይት ላይ እንድትካፈሉ በአክብሮት እንጠይቃችኋለን። እስከ 6 ሰዓት ድረስ ከኛ ጋር ቆዩ ይያልን። በዚህ ሙዚቃ ፕሮግራማችን እንቀጥላለን።
Addis Ababa bete shagale konjo ni jalle chigoro bete gorbete erndiaw imenyusha bemenyo tiqwazu nwede tyagenyusha Diglas el shinji in al honem zendero Addis Ababa bete shagale konjo ni jalle chigoro bete gorbete Addis Ababa bete አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋለች ቆንጆ ነጃለች ጎረቤቴ 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 እረንዳው ይመኙሻ እረንዳው ይመኙሻ እረንዳው ይመኙሻ እረንዳው ይመኙሻ በምኞት ቢጓዙን ወዴት ያገኝሻል።
አድማጮቻችን አሁን በመስመር ከኛ ጋራ ከአዲስ አበባ በቀጥታ አቶ ስንታየው ይገኛል። ሰላም ስንታየው።
ጤና ይስጥልኝ ደብናችሁ?
ሰላም ነው አማን ነው?
ሰላም ሲል
አዲስ አበባችን እንዴት ነች? ደህና ነች? አዲስ አበባ እንዴት ነች? እስቲ በቅድሚያ ስለሷ ንገረን።
አዲስ አበባ ከምገባው በላይ ደህና ነች፣ ግን የተቆጣ ማህበረሰብም አለና እንግዲህ አዲስ አበባ ጥያቄ አንስቶ ዛሬ ሀሳቡን ለመግለጽ እንግዲህ ወዲያ ወዲህ እየተሰለፈ ነው ያለው።
ስንታየው
ደረስ አካባቢ ትንሽ
ቀጥል 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 ቀጥል
ይሰማል?
አዎ ይሰማል፣ ቀጥል።
ኦኬ። ከሞላ ጎደል አዲስ አበባ ህዝባዊ ስብሰባ አለ ዛሬ ተራ። ያን አስመልክቶ በጣም ሞቅ ደመቅ ብሎ ነው የሚገኘው። ከሚገባ በላይ ቁጥሩ ከተገመተው በላይ ባንዲራውን ይዞ ህዝቡ በወረፋ ተሰልፈው እየገባ ነው አዲስ አበባ ላይ የሚታየው።
ስብሰባ የተጠራው ለምንድን ነው? የት አካባቢ ነው? እስቲ ስለሱ ስለ ስብሰባው አጠር ያለ ለአድማጮቻችን በአለም ዙሪያ ለሚገኙ አድማጮቻችን ብትገልጽልን፣ አላማው ምንድን ነው? ህዝቡስ ምን አይነት መልስ ሰጣችሁ?
ኦኬ። አላማው በዋናነት አዲስ አበባ ላይ የሚደረጉ ሸፍቶች፣ በተለይ በአዲስ አበባ ዙሪያ የሚደረግ መፈናቀል፣ የመስፋፋት ጉዳይ እና በእኔነት የባለቤትነት ስሜት ሌላውን አግላይ የሚያደርግ አስተሳሰብ ለመጫን የሚፈልጉ ቡድኖችን ስጋቱ ምን ይመስላል የሚለውና እንዴትስ መከላከል ይቻላል የሚለው በደንብ የአዲስ አበባ ነዋሪ ምናልባት አዲስ አበባነትን አንድነትን አተኩሮ አዲስ አበባነትን ደግሞ አጠንክሮበት ሊነሳ የሚያስፈልገው ወይም ተቋማዊ ቅርጽ የሚለውጥበት ለዛ ደግሞ ምክረ ሀሳቡን የሚያቀርብበት የመጀመሪያው ምዕራፍ ነው። ዋናው አጀንዳ አብይ አጀንዳ ዛሬ ስብሰባው ግን የሚደረገው ባልደራስ የሚባል አድዋ ድልድይ ወይም አቧሬ ትንሽ ከፍ ብሎ ወደሚገኘው አርበኞች አዳራሽ ነው የሚባለው። እዛ አካባቢ ነው የሚከናወነው። በአሁኑ ሰዓት ውስጥ በጣም እጅግ በጣም በሺዎች የሚቆጠር ሰው እስከ አድዋ ድልድይ ተሰልፎ ነው የሚገኘው። እንግዲህ ወደ ስብሰባው ለመታደግ
ስንታየው፣ አዲስ አበባ የኔ ነች። አሁን የሆነ ሙዚቃ ቴክኒሽያናችን ሲያሰማኝ ነበረ በሬዲዮ፣ አዲስ አበባ ቤቴ፣ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ ይልና አረንዳው ይመኙሻል አረንዳው ይመኙሻል በምኞት ቢኖሩ ወዴት ያገኙሻል ይል ነበረ። አዲስ አበባ የማን ነች? ማን ነው? ለምንድን ነው የኔ ነች ብለው የሚመኟት? የሁሉም ነች የሚል ነበር እኛ የመሰለን። እነማን ናቸው የኔ የራሳቸው የግል ለማድረግና ሌላውን ለማሸሽ የሚፈልጉ ኃይሎች?
እንግዲህ የአዲስ አበባ ነዋሪ አቃፊ ነው፣ አግዳ አይደለም። የአዲስ አበባ ነዋሪ ሰብሳቢ ነው እንጂ በታኝ አይደለም። የአዲስ አበባ ነዋሪ ኢትዮጵያዊ ብሔርተኛና አቀንቃኝ ነው እንጂ የዘውዴ አሰላለፍ የሚከተል አይደለም። ስለዚህ ምናልባት ከዚህ የተለየ አስተሳሰብ ያላቸው ኃይሎች አሉ። ከአቃፊነት ወጥተው ግለኝነት የሚያጠቃቸው፣ ከሰብሳቢነት ወጥተው ብተና ውስጥ የገቡ እንደዚህ አይነት አመለካከት ህዝቡ ላይ ለማስረጽ እና በተለይ ከቅርብ ጊዜ በተለይ ከዚህ ከሶስት አራት ዓመት በፊት በከፍተኛ ሁኔታ ከሌሎች ሀገሮች ጋር በሚደረግ ድጎማ እና የውጭ ጫና ያንን ለማስፈጸም የሚደረግ የእኩይ ዓላማ ያላቸው አንዳንድ ቡድኖች በተለያዩ ሀገሪቷ ክፍል ላይ እያቆረቆጡ እንዳሉ ይታያል እና በዋናነት ይህንን ለመከላከል ብቻ ሳይሆን ይህንን ቡድን ሁለት እግሩንም ለመቁረጥ የአዲስ አበባ መደራጀት ወሳኝ ነው ተብሎ ይታሰባል። ምክንያቱም አዲስ አበባነት ሲደረግ፣ አዲስ አበባነት ሲያድብ፣ አዲስ አበባነት ሲነሳ ኢትዮጵያዊነት ነው የሚነሳው፣ አቃፊነት ነው የሚነሳው፣ አንድነት ነው የሚነሳው። ስለዚህ ይሄ ኃይል በፍጥነት ተሰባስቦ አዲስ አበባነትን በማስቀጠል ኢትዮጵያዊነትን ማረጋገጥ አለበት የሚል እንድምታ ስላለን የአዲስ አበባ ነዋሪ በዋናነት ማሰባሰብና እየመጣበት ያለውን አደጋ መጠቆም፣ በዛ አደጋ ደግሞ ተመጣጣኝ መልስ እንዳለው በሚገባ ማረጋገጥ ወቅቱ የሚጠይቀው ትኩረት የሚያስፈልገው ትልቅ አጀንዳ እንደሆነ በእኛ በኩል አምነንበታል። ስለዚህ አዲስ አበባ የሁላችንም ነች። አዲስ አበባ የኔ ነች የሚል ባለቤት ካለ ያ የአዲስ አበባ ነዋሪ አይመለከትም። ያ የመጣበትን ማህበረሰብ እንኳን አይመለከትም። አዲስ አበባ ባለቤቷ ብሔር አይደለም፣ ባለቤቷ ኢትዮጵያውያን ናቸው። አዲስ አበባ ውስጥ ፈልጎ የተወለደ ብሔር የለም። አዲስ አበባ ውስጥ ፈልጎ የተወለደ ሰው እንኳን የለም። ሁላችንም ሰዎች ነን። እንደ ሰው እዚህ ምድር ላይ ተፈጥረናል። እንደ ሰው እዚህ ምድር ላይ ደግሞ ለመኖር ደግሞ ከላይ የተሰጠን ስጦታ እንጂ በብሔር ተለክቶ የተሰጠን ስጦታ አይደለም። ይህንን አስተሳሰብ እጭንባቸዋለሁ ብሎ የሚመጣ ሰው ደግሞ ካለ ይህን አስተሳሰብ እንዴት መመከት እንደሚችል የአዲስ አበባ ነዋሪ ማስተማር የሚገባውን ቅጣትም እየሰጠ ማስተማር ካለበት እንዴት እንደሚያስተምር ያረጋግጠዋል ብለን ነው የምናምነው። በዚህ እንድምታ ነው ህዝቡም የሚገነዘቡ እና አዲስ አበባ ባለቤቷ ብሔር አይደለም። አዲስ አበባ ባለቤቷ መላው ኢትዮጵያዊ ናቸው፣ ከጫፍ እስከ ጫፍ። ይህንን ወደድንም ጠላንም መሬት ያለ እውነት ነው።
ስንታየሁ
በዛ ነው እኔ የምንደው
ስንታየሁ አዲስ አበባ እኛ እስከሚገባን ድረስ በአሁኑ ጊዜ የአንድ ብሔር ቀርቶ የኢትዮጵያኖች እንኳን ብቻ አይደለችም የሚሉ አሉ። የዓለም አቀፍ መስሪያ ቤቶች መቀመጫ፣ የአፍሪካንነት ድርጅት ዋና ከተማ መዲና የሆነችውን እንዴት አንድ አካባቢ ከአንድ አካባቢ መጡ ሰዎች የኛ ነች ወይንም በአንድ ጎሳም ሆነ ብሔር ስም ያሉ የኛ ነች ሊሉ ቻሉ? ምንድን ነው ለዚህ ያበቃቸው?
ትዕቢት ይመስለኛል። ምናልባት የአዲስ አበባ ነዋሪ በዋናነት ንቀት ምንም የማያመጣ ፈሪ ነው እንደዚህ ነው ምናምን በቃ አለ አይደለ? ይሄ አገርን አስቦ ነገን አስቦ የሚመለከት ትውልድ የለበትም። ስለዚህ ምንም አያመጣም። በቀላሉ መመከትና መቆጣጠር እንችላለን። የአዲስ አበባ ነዋሪ ደግሞ ከተቆጣጠርን ማዕከላዊ ስርዓቱ እናፈርሳለን። ማዕከላዊ ስርዓቱን ካፈረስን ኢትዮጵያ ብሔርተኛ የሚለው እና እንመተዋለን። ስለዚህ የራሳችን ሀገር እንፈጥራለን፣ የራሳችን የሆነ ነገር ምናምን የሚል ህልም አለ እና ይህንን ህልም የሚያልሙ ሰዎች በሚነግሯቸው ድርሰቶች እና በሚጽፏቸው ታሪኮች የተፈጠረ አንዳንድ በጣም ጨካኝ ትውልድ ያለ እና ይሄኛው በእንጭጩ መምከን አለበት። እንዲመክን ደግሞ አዲስ አበባ ፈሪም አይደለም። አዲስ አበባ ከአንድነቱ የሚሸሽም አይደለም። አዲስ አበባ በሚመጣበት ጥቃት ደግሞ ተመጣጣኝ መልስም ያለው ህዝብ ነው ነው። ስለዚህ ይሄን ደግሞ ለማድረግ ደግሞ የአዲስ አበባ ነዋሪ ከተሰባሰበ ለእነዚህ ሰዎች መልስ ብቻ ሳይሆን አስተማሪም አድርጎ ሊቀጣቸው የሚችልበት ጉልበትም አለው። ፈሪ አይደለም፣ አቃፊ ነው፣ ትዕግስት ነው። በዚህ ደረጃ መቃየት አለበት። ወዚ ነው እንዳልከው እውነት ነው። አዲስ አበባ እኮ ከአዲስ አበባነትም በላይ ከኢትዮጵያዊነትም በላይ እኮ ዛሬ አፍሪካ መዲና ነች። መላውን አፍሪካ አስተባስባ የዓለም ኮንፈረንስም አዲስ አበባ ላይ ከተለያየ ቦታ ላይ የሚመጡት የዓለም ማህበረሰብ እኮ አዲስ አበባ ላይ በተለያየ ነገር ላይ የእኔ ብሔር ነው ማለት በብሔር ተለክቶ የተሰጠው አዲስ አበባነት በየትኛውም ቦታ ላይ እኛና እነሱ እንኳን አይደለም። የአዲስ አበባ ነዋሪ እኛና እነሱ አይደለም፣ እኛ ብቻ ነው የሚለው። እኛና እነሱ እንዲል ያደረገው ሌላ ቡድን አለ። እኛ ግን እንደዛም እንኳን እየገፉን እኛና እነሱ አንላቸውም። እኛ ነን ያለ ነው እንጂ ሁለት የተለያየ አመለካከት ያለው ኢትዮጵያ የለም ብለን ነው የምናምነው። እና የአዲስ አበባ ነዋሪ መሰባሰቡ ወቅቱን የጠበቀ አጀንዳ ነው፣ አንገብጋቢ አጀንዳ ብለን ነው እኔ እንደ አንድ የአዲስ አበባ ነዋሪ ማምነው።
ስንታየሁ፣ የአዲስ አበባ ነዋሪ እንዳልከው አቃፊ ነው፣ አሰባሳቢ ነው ወዘተ። ለራሱ ይሰባሰባሉ ወይ? ቅድም ስትነግረኝ ንቀት ነው ፈሪ ነው ከሚል የተነሳ ነው ይሄ ነገር የተጀመረው ብለሃል። እንዴት ነው ግን ለመብቱ ለመከራከር ዝግጁ ነው ወጣቱ? የአዲስ አበባ ወጣት ሌላውን ሳይጎዳ መብቱን ለማስከበር ዝግጁ ነው ብለህ ታምናለህ?
ምንም ጥያቄ እኮ ለዚህ እኮ መልሱ እኮ ዛሬ ማየት ይቻላል።
እስቲ ንገረን ስለ ዛሬው ዝግጅት፣ እስቲ ንገረን ስለ ዛሬው ህዝቡ እንዴት እንደሆነ ንገረን።
አቆ ያ እኮ ነው እኮ ሰው ቲሸርቱን ይዞ መፈክር ይዞ ምናምን እየመጣ ነው ያለው። እና ይሄ ወጣት ተሰባስቦ ቅርጽ ይዞ ደግሞ በተቋም ውስጥ ሲሰራ ምን ሊፈጥር እንደሚችል ምንም የምታየው እኮ ነው። ነገ ከነገ ወዲያ እኮ የህልውና ትግል አዲስ አበባ ሲጀምር ተጣፍ ተጣፍ ያለውን በጣም አክራሪና ግለኝነት ያጠቃው ዘውዴ ቤተኛ ምንም ጥያቄ የለውም። ተበጣጣይ መልስ የሚሰጠው ቡድን እኮ ነው። ምንም ኃይል አለ አዲስ አበባ ውስጥ ሰላማዊ ኃይል፣ ፍጹም ሰላማዊ ኃይል በጉልበት አይደለም፣ ድንጋይ በመወርወር እንጨትና ስልት የሚይዝ አይደለም። ሀሳብ ያለው አዲስ አበባ ነዋሪ ማለት ነው፣ ሚሊዮኖች። ይህንን ህዝብ እንዴት አድርገን ወደ መልክ፣ እንዴት አድርገን ወደ ስራ፣ እንዴት አድርገን ወደ ድርጅት እንቀይረው እንጂ መልሱ ጥያቄው ምንም የምታየው እውነት ነው። በተለይ አዲስ አበባ በጊዜ ወደ ጊዜ ከመገፋቱም በላይ ዛሬ እኮ በአደባባይ ኮንዶሚኒየም ይመጣ የአዲስ አበባ ነዋሪ አስኖርም፣ ምክንያቱም የኔ ተወላጅ አይደለም የሚል የክልል መንግስት እየመጣ ነው። ከዚህ በላይ ውርደት ነው። አዲስ አበባ ነዋሪ ፎቅ ሰርቶ ወይ አንድ ትንሽ የቤት ቀልሶ ዛሬ ከተማ መሀል ላይ አስኖርም፣ ቀለም ተጽፎብህ ነገ የኔ ቤት ነው ብሎ የሆነ የሚመጣ ኃይል እና የሆነ ቡድን ተፈጥሯል። ይሄ ስጋት የህልውና ጥያቄ ወደ ትግል እንዲገባ አድርጎታል። ዛሬ የታየው ምልክትም ይሄ ነው። በቃ ህዝቡ በጣም ከጫፍ እስከ ጫፍ ነው ተወስዶ ያለው።
አንድ የታዘብኩት ነገር አለ። አሁንም አንተ ስትናገረው ነካ ጨረፍ በጨረፍታ ነካ አድርገህ ያለፍከው ነገር አለ። የአዲስ አበባ ህዝብ ድርጅት ካገኘ ወዘተ ብለሃል። እኔም እዛ ያለው ጊዜ እሰማ የነበረው ከአንዳንድ አካባቢ ወጣቶች ስሰማ የነበረው መሪ አጣን፣ የሚያደራጀን አጣን፣ የአዲስ አበባ ወጣቶችን በአዲስ አበባነታችን የሚሉ አዳምጫለሁ። ያንን ማግኘት አልቻሉም። ያንን ካላገኙ እንዴት ነው በተቀናጀ መታገል የሚችሉት በሰላማዊ መንገድ?
ያ ይፈጠራል። እንደ ማንኛውም ማህበረሰብ ትኛ በተለይ ብሶትና ጭቆናን ስወልደ ወደ ትግል ነው የምትገባው። የትግሉ አቅጣጫ መስመሩ እንዳይሰት ነው ዋናው ድርጅት የሚያስፈልገው መስመሩን ይዞ እንዲጓዝ እና በጣም በሚፈለገው ፍጥነት እና በሚፈለገው ደረጃ ላይ ጥያቄ ለመመለስ በተለይ ተቋም መስራት አስፈላጊ ስለሆነ መሪ ደግሞ በጣም ወሳኝ ስለሆነ እስካሁን አዲስ አበባ ውስጥ የመሪ ችግር ነበር። የትኛውም የፖለቲካ ድርጅት ቢመጣ የአዲስ አበባ ነዋሪ ከልቡ የኔ ነው ብሎ ሊቀበለው የማይችልበት ምክንያት ከህዝቡ ጥያቄ ጋር አብሮ እኩል የሚሄድ መሪ ስላጣ፣ ከህዝቡ ጥያቄ ጋር ከብሶቱ ጋር አንድ በአንድ እየቆጠረ ሊያታግል የሚችል መሪ በማጣቱ በጣም ረጅም ጊዜ እየተጎሳቆል ተቀምጧል። ያ አሁን ከቅርብ ጊዜ በኋላ ተገልጧል። ያ ችግር እየተነሳ ነው፣ እየተገለጠ ነው። አንዳንድ ምናልባትም የአዲስ አበባ ነዋሪ ብቻ ሳይሆን መላውን የኢትዮጵያ ህዝብ አስተባብሮ ሊያታግል የሚችል ጀግና ሰዎች ወደፊት እየመጡ ነው። እነዚህን ሰዎች ነው እኛ ማጀግን። እነዚህ መሪዎች ስናጀግናቸው ሌላ መሪዎችን ሞልጋል። እነዚህ መሪዎችን ይዘን ከተጓዘን ምናልባትም በጣም በአጭር ቀን ውስጥ አዲስ አበባ የተቀማውን ድል ያስመልሰዋል። ከዚህ በኋላ አዲስ አበባ በሞግዚት ሰብ የሚተዳደረው ራሱ አምጦ በወለደው ልጅ፣ ራሱ በወለጠው የከተማ ፖሊስ፣ ራሱ በበለጠው የማህበረሰብ ክፍል አዲስ አበባ መተዳደር ያለበት እንጂ ከክልል እንደ ውክልና በመጣ ሰው አዲስ አበባን በሞግዚት ከዚህ በኋላ ማስተዳደር ሊበቃ ይገባ ነው። የአዲስ አበባ ህዝብ አቅም ያለው ችሎታ ያለው ከእሱም አልፎ ሌሎቹ ማህበረሰብ መድረፍ የሚችል እንጂ እሱም በሞግዚት የምታስተዳድረው ሊሆንም አይገባም። ይሄ ደግሞ የፋሽስት የጭቆና አገዛዝ ሲስተም ነው እና ይህንም ምናልባት በተቋም የአዲስ አበባ ሰው መልስ ይሰጠዋል ብዬ ነው እኔ ማምነው።
ስንታየሁ አሁን ስትነግረኝ እስካሁን ድረስ መሪ አላገኘም ነበር፣ አላማውን ግቡ የሚያደርስለት ተአማኒ መሪ አላገኘም ነበር። አሁን ግን ብቅ እያለለት ነው። እነዚህን እየደገፍን እያበረታታን መሄድ አለብን ብለሃል። ልጠቅስልን ትችላለህ ምን አይነት መሪዎች እንዳገኘ? አሁን
እኔ እንግዲህ በኢትዮጵያ እንቅስቃሴ በተለይ በዚህ በነጻነት ትግል ውስጥ ሰፊ ሚና ያላቸው ሰዎች አሉ። የምር ጊዜያቸውን ብቻ አይደለም ህይወታቸውንም ለህዝብና ለሀገር እየሰዉ ማስቀጠል የሚገባቸውን ሂደት የሚያስቀጥሉ ኃይሎች አሉ። እነዚህ እውነተኛ ታጋዮቻችን የፖለቲካ መስመር ይዘው ወገንተኝነት ይዘው የሚታገሉት ወገናዊነታቸው ህዝብ ነው። ወገናዊነታቸው አስተሳሰብ አይደለም። ወገናዊነታቸው የኢትዮጵያ አንድነቷ ነው። እና እንደዚህ አይነት በዚህ ሞራል እስኬል ያለው አክቲቪስት ልትለው ያለ ጋዜጠኛ ልትለው ያለ ምንም እንደዚህ አይነት በተለይ ዓለም አቀፍ ኢሜጅን ያላቸው በተወሰነ መልኩ ደግሞ ህዝቡ አምኗቸው ከልብ አምኗቸው ታግለው ሊያታግሉ የሚችሉ እውነተኛ አርበኞችን ባገኘ ሰዓት መከተል የህዝብ ድርሻ ነው። ህዝቡ ደግሞ ያውቃል እንግዲህ በታሪካችንም እንደምታውቀው አድዋ አንድ ምሳሌ አድዋ ተዋጊ ብቻ አይደለም ያሸነፈው አድዋ የመሪውም ኳሊቲ ነው የጣይቱ ኳሊቲ ነው የሚሊሊክ ብቃት ነው ስለዚህ አድዋን ሲጠራ መሪውን ሊታከብሩ ይገባል ማለት ነው ደግሞ የኢትዮጵያን ህዝብ ሊያታግል የሚችለው ከፊት ያለው የሚመረው ነው የሚጥለውም ከፊት ያለው የሚያነሳውም ከፊት ያለው እኔ ለኢትዮጵያ አሁን ከፊት ሆኖ ሊያታግል የሚችል እውነተኛ አርበኛ ግንፋል ጊዜ ነው ማለት እንደዚህ አይነትም ሰዎች አቅፎ ወደፊት ከሄደ ምናልባትም በጣም በጣም ባጭር ጊዜ ውስጥ አፈራረሳለሁ እያሉ የሚዝቱበት ኃይሎችን ተመጣጣይ መልስ ሊሰጣቸው ይችላል ብያም ነው በግል ምክንያቱም የኛ ህዝብ ከማን ጋር አብሮ መስዋዕት እንዳለበት ከማን ጋር አብሮ መገረፍ እንዳለበት ከማን ጋር አብሮ መታሰር እንዳለበት ያውቃል ታዝረው ሊያታግለው የሚችለውን ኃይል ያውቃል እነዚህ ኃይሎች አሁን የምር ወደ አደባባይ እየመጡ ነው የእውነት እየመጡ ነው ስለዚህ አጣፊ ሆኖ ደግሞ እነሱ ይዞ እኔ ትግሉን ማሳለጥ የበለጠ ውጤታማ ያደርገናል ብዬ አምናለሁ
በመጨረሻ ከመለያየታችን በፊት ትናንትና የሰማነው ዜና ነበር ጠቅላይ ሚኒስትር አብይ አህመድ የአዲስ አበባን ችግር ለመፍታት 7ቱን 8 ሰዎች ያሉበት ኮሚቴ አንዳቋቋሙ ሰምተናል ስለዚህ ኮሚቴ የምታውቁት ነገር አለ ምን የምትለኝስ ነገር አለ የምታውቀው
እኔ በግሌ ስለዚህ ኮሚቴ ምንም ማጠለቀ አይደለም ምንም መረጃ
የለኝም ኦኬ እንግዲህ ስንታየው በሚከተሉት ሳምንታት ውስጥ ያለውን ሁኔታ እኛም እየደወልን የበለጠ ማብራሪያ እንደምትሰጡን በጣም ተስፋ እናደርጋለን ላንተና ለጓደኞችህ ለአብሮ የትግል ጓዶችህ ለእስክንድር ጭምር የከበረ ሰላምታ አቀርብልን እጅግ በጣም እናመሰግናለን የዛሬው ውይይታችሁና ስብሰባችሁ የተሳካ እንደሚሆን ባለሙሉ ተስፋ ነን ጤና ይስጥልኝ ጌታዬ
ፈዳቾ አድማጮች ከራፋዶ 11 ሰዓት ሆናል ከኢትዮጵያ ድምጽ ሬዲዮ ለሳምንቱ አበይት ዜናዎች ከተለዩ ይሰማሉ። አድማጮቻችን ዜናውን አሁን ከራፋዶ በደረሰን አሳዛኝ ዜናን ጀምራለን። ንብረትነቱ የኢትዮጵያ አየር መንገድ የሆነ ቦይንግ 737 አውሮፕላን ዛሬ ጠዋት ከአዲስ አበባ ወደ ኬንያ ናይሮቢ በመብረር እንደጀመረ ደብረ ዘይት አካባቢ ወድቆ መከስከሱን አየር መንገዱ አስታውቋል። በውስጡ 148 መንገደኞችና 8 የበረራ ሰራተኞችን የያዘው አውሮፕላን የተከሰከሰበት ምክንያት ያልተገለጸ ሲሆን ተሳፋሪዎቹ በጠቅላላ ሳይሞቱ እንዳልቀረም እየተነገረ ይገኛል። አውሮፕላኑ በረራ በጀመረ 6ኛው ደቂቃ ጀምሮ ግንኙነት ተቋርጦ እንደነበር ከአየር መንገዱ የተገኘ መረጃ ያመለክታል። የኢትዮጵያ ድምጽ ሬዲዮም በአደጋ የተሰማውን ጥልቅ ሐዘን እየገለጸ ለሟች ቤተሰቦች መጽናናትን ይመኛል። ወደ ሌሎች ዜናዎች እናልፋ። አቶ ገዱ አንደርጋቸው ከአማራ ክልል ፕሬዝዳንትነት ስልጣናቸው በገዛ ፈቃዳቸው ለቀዋል። በመተካቸው ዶክተር አምባቸው መኮንን የአማራ ክልል ርዕሰ መስተዳድር ሆነው ተሹመዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ቃለ መሐላ ከፈጸሙ በኋላ ፖለቲካውን ከክረት በማላቀቅና ሀገሪቱን ከውጥረት በመውጣት አስተማማኝ ሰላም የሰፈነባት ለማድረግ የበኩሌን እወጣለሁ ብለዋል። የአማራ ክልልን በርዕሰ መስተዳድር ሲያገለግሉ የቆዩት አቶ ገዱ አንደርጋቸው በዛኑ ሁለት መልቀቅ ያስገብተው ጥያቄያቸው ተቀባይነት አግኝቷል። አቶ ገዱ አንደርጋቸው የአማራ ክልልን ከታሳስ 2006 ዓ.ም ጀምሮ በርዕሰ መስተዳድርነት ማገልገላቸው ተሰምቷል። ይህን ተከትሎም የክልሉ ምክር ቤት ዶክተር አምባቸው መኮንንን የክልሉ ርዕሰ መስተዳድር አድርጎ ሾሟል። ዶክተር አምባቸው የጠቅላይ ሚኒስትሩ የመሰረተ ልማትና የከተማ ልማት አማካሪ ሚኒስትር ሆነው በማገልገል ላይ መሆናቸው ይታወቃል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ቃለ መሐላ ከፈጸሙ በኋላ ፖለቲካውን ከክረት በማላቀቅና ሀገሪቱን ከውጥረት በማውጣት አስተማማኝ ሰላም የሰፈነባት ለማድረግ የበኩሌን እወጣለሁ ብለዋል። በክልሉ ምክር ቤት ርዕሰ መስተዳድር በመሆን የተሾሙት ዶክተር አምባቸው ቃለ መሐላ ከፈጸሙ በኋላ ለምክር ቤቱ ባቀረቡት ንግግር የአማራ ሕዝቦችን የማስተዳደር ኃላፊነት ስለተሰጣቸው የተሰማቸውን ደስታ ገልጸዋል። አዲስ ወራ መስተዳደር በነገግራቸው በክልሉ በቀጣይ የማስተካከያ ስራ የሚፈልጉ እንደ መንገድና መብራትን የመሰሉ የመሰረተ ልማት ስራዎች ክፍተቶች እንዳሉ ተቆመዋል። በመላው የክልሉ አካባቢ ሰላም እንዲሰፍን እና የህግ የበላይነት እንዲረጋገጥም ልዩ ትኩረት ተሰጥቶ እንደሚሰራም አስታውቀዋል። የስራ ዕድል ፈጠራን ማጎልበትና የማምረቻ ኢንዱስትሪ ማስፋፋት እንዲሁም ለኢንቨስትመንት ምቹ ሁኔታ ለመፍጠርም ይሰራል ብለዋል። የአዲስ አበባ የኦሮሞ ባለቤትነትን ለማረጋገጥ የተጀመሩ ስራዎችን አጠናክሮ እንደሚቀጥል የኦሮሚያ ብሔራዊ ክልላዊ መንግስት አስታውቋል። በአዲስ አበባና በኦሮሚያ መካከል ያለውን የአስተዳደር ወሰን ጉዳይ ልባት ሳይሰጠው የጋራ መኖሪያ ቤቶችን በዕጣ መተላለፋቸው ተገቢ አይደለም ሲልም ተቃውሞውን አሰምቷል። የክልሉ መንግስት በወቅታዊ ጉዳዮች ላይ ባወጣው መግለጫ የኦሮሚያ ክልል ጥያቄ እያነሳባቸው ባሉና የክልሉን ወሰን አልፎ የተገነቡ የጋራ መኖሪያ ቤቶች በዕጣ ለተጠቃሚዎች የማስተላለፍ ሂደት እንዳይተገበርም አቋም ይዟል ብሏል። በአዲስ አበባና በኦሮሚያ መካከል ያለው አስተዳደር የወሰን ጉዳይ ልባት እስኪያገኝ የኦሮሚያ ክልል ጥያቄ እያነሳባቸው ያሉ የክልሉን ወሰን አልፎ የተገነቡ የጋራ መኖሪያ ቤቶችን ለተጠቃሚዎች በዕጣ ማስተላለፍ ትክክል እንዳልሆነ የኦሮሚያ ክልል መንግስት ባወጣው መግለጫም አስታውቋል። እናም ይህ ውሳኔ ስራ ላይ እንዳይውል የኦሮሚያ ክልላዊ መንግስት ጠንካራ አቋም አለኝ ብሏል። ይህን አቋም በቀዳሚነት የህዝቡን ተጠቃሚነት ለማስጠበቅ እንጂ የሀገሪቱን ብሔር ብሔረሰቦች አብሮ የመኖር እሴት ከመጥላት የመነጨ ለመሆኑ ከግንዛቤ ሊገባ ይገባል ብሏል። የክልሉ መንግስት መግለጫ እንዳለው ከአዲስ አበባ ጋር ተያይዘው የሚነሱ ማናቸውም አጀንዳዎችና ስራዎች የህዝቡን ተጠቃሚነት ከግምት ውስጥ ያስገባ መሆን አለበት ብሏል። በሌላ ዜና በአዲስ አበባ ዙሪያ ኮዬ ፈጬ ቱሉ ዲምቱ አካባቢ ተሰርተው የነበሩ ከ51,000 በላይ የጋራ መኖሪያ ቤቶች ለባለ እድለኞች መከፋፈላቸውን በመቃወም በበርካታ የኦሮሚያ ከተሞችና በአዲስ አበባ ዙሪያ የተቃውሞ ሰልፎች ሲደረጉ ከርመዋል። ሰልፈኞቹ እንደሚሉት ቦታው በኦሮሚያ ክልል ውስጥ በመሆኑ የአዲስ አበባ አስተዳደር በቤቶቹ መብት የለውም፣ ጉዳዩ የኦሮሚያ ክልላዊ መንግስት ነው በሚል መሆኑ ታውቋል። ይህን ተከትሎም የኦሮሚያ ክልላዊ መንግስት የአዲስ አበባ ክልል እስኪሰመር በሚል የቤቶቹ እደላ እንዲሰረዝና እንዲታገድ ጠይቋል። ይሁንና ባለ እድለኞቹ እንደሚሉት ላለፉት 10 ዓመታት በችግር ውስጥ ሆነው ቆጥበው የሰሩት ቤት በመሆኑ መንግስት አፋጣኝ እርምጃ እንዲሰጣቸውም ጠይቀዋል። በሌላ ዜና በኦሮሚያ ክልልና በአዲስ አበባ ከተማ መካከል ላለው የአስተዳደር ወሰን ውዝግብ መፍትሄ የሚያቀርብ ኮሚቴ መዋቀሩ ተነግሯል። በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ መካከል ያለውን የአስተዳደር ወሰን ውዝግብ በተመለከተ ዘላቂ መፍትሄ የሚያስቀምጥ ኮሚቴ በጠቅላይ ሚኒስትር ጽህፈት ቤት ተቋቁሟል ተብሏል። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ በኦሮሚያ ክልላዊ መንግስትና በአዲስ አበባ ከተማ መካከል ያለው አስተዳደር ወሰን በአግባቡ አለመካለሉን አንስቷል። ይህን ችግር በዘላቂነት በመፍታት የአስተዳደር ወሰን አካባቢዎች የግጭትና የንትርክ አጀንዳ ከመሆኑ ይልቅ የልማትና የፍትሐዊ ተጠቃሚነት የሚያረጋግጥባቸው አካባቢዎች እንዲሆኑ በማሰብ ችግሩን በጥናት ላይ ተመስርቶ ዘላቂ መፍትሄት ለመስጠት ከኦሮሚያ ብሔራዊ ክልላዊ መንግስትና ከአዲስ አበባ ከተማ መስተዳደር የተውጣጣ የጋራ ኮሚቴ ተዋቅሮ ጥናቶች ቢደረጉም የጥናቱ ውጤት ላይ ጉዳዩን መቋጨት አለመቻሉ ነው ጽህፈት ቤቱ ያመለከተው። ይህም በመሆኑ የኦሮሚያ ክልልና የአዲስ አበባ ከተማ ወሰን ጉዳይ አወዛጋቢ ሆኖ ቀጥሏል ብሏል። በአዲስ አበባ ከተማና በኦሮሚያ ክልል መካከል ያለውን አስተዳደር ወሰን ጥያቄ በዘላቂነት ለመፍታት ከዚህ በፊት የተጠኑ ጥናቶችን መሰረት በማድረግና ህዝቡን በማሳተፍ ዘላቂ መፍትሄ ማስቀመጥ ወሳኝ ሆኖ መገኘቱን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በዚህም መሰረት 8 አባላት ያሉት ከፌዴራል መንግስት ከኦሮሚያ ክልላዊ መንግስትና ከአዲስ አበባ ከተማ አስተዳደር የተውጣጡ አባላት የያዘ ኮሚቴ ተዋቅሮ ለጉዳይ መፍትሄ የሚሆን ምክረ ሀሳብ እንዲያቀርብ አቅጣጫ ተቀምጧል ብሏል። የኮሚቴው አባላትም ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር፣ ወይዘሮ ጣይባ ሀሰን የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር የኮሚቴው አባል፣ አቶ አህመድ ቱሳ በኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳደር ማድረግ የከተማ ልማት ክላስተር አስተባባሪ፣ ዶክተር ግርማ መንቴ በኦሮሚያ ክልላዊ መንግስት ርዕሰ መስተዳደር ማድረግ የገጠር ልማት ክላስተር አስተባባሪ፣ ኢንጂነር ታከለውማ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ፣ አቶ እንዳወቀ አብጤ በአዲስ አበባ ከተማ አስተዳደር በመከተል ከንቲባ ማረግ የማህበራዊ ክላስተር አስተባባሪ፣ ዶክተር ሰለሞን ኪዳኔ በአዲስ አበባ ከተማ አስተዳደር በመከተል ከንቲባ ማረግ የኢኮኖሚ ክላስተር አስተባባሪ፣ አቶ ተስፋዬ በልጅጌ የአዲስ አበባ ከተማ የከንቲባ ህዝብ አደረጃጀት አማካሪ መሆናቸው ተዘግቧል። በኢትዮጵያ 8.3 ሚሊዮን ሰዎች አስቸኳይ ምግብና ምግብ ነክ ያልሆነ እርዳታ እንደሚያስፈልጋቸው የብሔራዊ አደጋ ስጋትና አመራር ኮሚሽን አስታውቋል። ኮሚሽኑ እንዳስታወቀው ከነዚህ አስቸኳይ እርዳታ ከሚያስፈልጋቸው መካከል 2.8 ሚሊዮን ሰዎች በግጭት ምክንያት ከአካባቢያቸው የተፈናቀሉ ናቸው ብሏል። ለዚህ እርዳታ 1.3 ቢሊዮን የአሜሪካ ዶላር እንደሚያስፈልግም ተገልጿል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከተባበሩት መንግስታት ድርጅትና ከተለያዩ ሀገራት አምባሳደሮች ጋር ተወካዮች ጋር ምክክር በማድረግ ላይ ይገኛል። በዚሁ ምክክርም በኢትዮጵያ 8.3 ሚሊዮን ሰዎች የአስቸኳይ ምግብና ምግብ ነክ ያልሆኑ እርዳታ እንደሚያስፈልጋቸው የብሔራዊ አደጋ ስጋትና አመራር ኮሚሽን መግለጹ ታውቋል። ኮሚሽኑ እንደገለጸው አስቸኳይ ሰብአዊ እርዳታ ከሚያስፈልጋቸው 8.3 ሚሊዮን ሰዎች ውስጥም 8 ሚሊዮን ሰዎች የቀጥታ አስቸኳይ ምግብ ድጋፍ የሚያስፈልጋቸው ናቸው ብሏል። ከነዚሁ መካከልም እጅግ አስቸኳይ በሆነ ሁኔታ የምግብ እርዳታ ከሚያስፈልጋቸው 4.4 ሚሊዮን ኢትዮጵያውያን ውስጥ 600 ሺህ የሚሆኑት ከአምስት ዓመት በታች የሆኑ ህጻናት መሆናቸው ታውቋል። አስቸኳይ እርዳታ ፈላጊዎቹ በኦሮሚያ ክልል 46 በመቶ፣ ሶማሌ ክልል 22 በመቶ፣ አማራ ክልል 12 በመቶ፣ ደቡብ ክልል 10 በመቶ እንዲሁም ትግራይና አፋር ክልሎች ደግሞ እያንዳንዳቸው 4 በመቶ ድርሻ እንደሚይዙ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ኮሚሽኑ እንዳስታወቀው ከነዚሁ አስቸኳይ እርዳታ ከሚያስፈልጋቸው መካከል 2.8 ሚሊዮን ሰዎች በግጭት ምክንያት ከአካባቢያቸው የተፈናቀሉ ናቸው። ለአስቸኳይ ምግብና ምግብ ነክ ያልሆነ እርዳታ በአጠቃላይ 1.3 ቢሊዮን የአሜሪካ ዶላር እንደሚያስፈልግም ተዘግቧል። የእንግሊዝ ሙዚየም የአጼ ቴዎድሮስን ጸጉር ለኢትዮጵያ ለመመለስ መስማማቱ ተገልጿል። ሙዚየሙ የአጼ ቴዎድሮስን ጸጉር ለመመለስ ያሰበው በኢትዮጵያ መንግስት ጥያቄ በመቅረቡ ነው ተብሏል። የአጼ ቴዎድሮስ ጸጉር ባለፈው ዓመት በሙዚየም ውስጥና በድረገጽ ለእይታ በመውቀቱ ብዙዎች ኢትዮጵያውያንን አስቆጥቶ እንደነበር ይታወቃል። አጼ ቴዎድሮስ ከ150 ዓመት በፊት እንደ አውሮፓውያን አቆጣጠር በ1968 መቅደላ ላይ ለእንግሊዝ ወታደሮች እጅ አልሰጥም ብለው በጀግንነት መንፈስ ራሳቸው መግደላቸው አይዘነጋም። ይህን ተከትሎ ታዲያ ወታደሮቹ የአጼ ቴዎድሮስን ጸጉር ጨምሮ በርካታ ንዋየ ቅድሳትን እንዲሁም የብራና መጽሐፍትን ዘርፈው መውሰዳቸው ይታወቃል። በለንደን የኢትዮጵያ ኤምባሲ በጉዳዩ ዙሪያ ለመወያየት ቀጠሮ መያዙም ተዘግቧል። የኢትዮጵያ ኤምባሲ ብሪታንያ ሙዚየም እዚህ ውሳኔ ላይ በመድረሱ ምስጋና አቅርቧል። ይህ በመሆኑም የልዑል አለማየሁን አጽምን ጨምሮ መጽሐፍትና ሌሎች ንዋየ ቅድሳት ወደ ሀገራቸው ሊመለሱ ይችላል የሚል ተስፋን ማጫሩ ተዘግቧል። የአጼ ቴዎድሮስ ጸጉር በህልፈታቸው ወቅት መቅደላ ላይ ምስላቸው ካስቀረው ሳሊ ቤተዘመዶች ቤት የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1959 ለሙዚየም ማስረከባቸው ይነገራል። በቅኝ ግዛትና ከዚያም በኋላ የተዘረፉ 90 በመቶ የሚደርሱ የአፍሪካውያን የጥበብ ስራዎች ከአህጉሪቱ ውጪ መሆናቸውን መረጃዎች ያመለክታሉ። የሰዓቱ አበይት ዜናዎች በዚሁ ተጠቃለዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ታላቅ የምስራች! በስቶክሆልምና በአካባቢዋ ለሚኖሩ የፊልም አፍቃሪያን ባለጊዜ የተሰኘውን ድንቅ ኮሜዲ ፊልም ኢትዮጵያና ስዊድን በእኩል ሰዓት ሊታዩ ነው። መኮንን ላክና አሌክስ እንዲሁም ስመጥር ተዋንያን የተሳተፉበት እጅግ አዝናኝና አስቂኝ ፊልም ዛሬ እሁድ ማርች 10 ከ17 ሰዓት ጀምሮ በሃሉንዳ ፎልክ ሁስ ለእይታ ይቀርባል። ከ15 ሰዓት ጀምሮ ደግሞ ባህላዊ የቡና ስነ ስርዓትና ጣፋጭ ምግቦችን አዘጋጅተን እንጠብቆታለን። ባለጊዜ ፊልም ከቤተሰቦ ጋር በመሆን ዛሬ ነው እሁድን ከኛ ጋር ያሳልፉ።
የፌስቡክ ወዲያ ምን ሽፍርና ሁከት ፈጥራለሁ ያልክ እንደው
ማርያምን አልምርም። እንደዚህ መንግስት አታፍ።
ባለጊዜ የመግቢያ ዋጋ 100 ክሩነር ብቻ። ባለጊዜ የብርሃኑ ወርቁ ፊልም።
አስደሳች ዜና ለሙዚቃ አፍቃሪዎች። ዘነኛው ኢትዮጵያዊ የጃዝ ሙዚቃ አቀንቃኝ አርቲስት ሙላቱ አስታጥቂ በማርች 10 2019 ዓ.ም ምርጥ ስራዎቹን በሰላም ፌስቲቫል ስቶክሆልም 2019 ላይ ይዞላችሁ ይቀርባል። ቀን ቅዳሜ ማርች 10 2019 ቦታ ኮንሰርት ሁሴት ስቶክሆልም ቱናልባና ኦቶሪየት ሰዓት 19 ሰዓት ከ30 ጀምሮ። ቲኬቶችን ለማግኘት በድረገጽ www.concerthuset.se በመግባት ያገኛሉ። ለይበልጥ ለመረዳት www.salam.se ይጎብኙ። አዘጋጅ ሰላም።
አድማጮቻችን እንግዲህ ወደሚቀጥለው ፕሮግራማችን ገብተናል። በዛሬው ዕለት አሁን ልናሰማችሁ ያሰብነው ኢትዮጵያ በነበርኩበት ጊዜ እንጦጦ ማርያም ቤተክርስቲያን በመሄድ የአጼ ምኒልክና የእቴጌ ጣይቱን ቅርሶች የቤተ መንግስት ቅርሶች የአድዋ ቅርሶች ሌሎችንም የኢትዮጵያ ቅርሶች የሆኑትን በተመለከተ ከአዘጋጆቹ ጋር ወይም ደግሞ ምንድነው የሚባለው ከእንትኑ ጋር ከሐላፊው ጋር ውይይት አድርገን ነበርና በኢንተርቪው መልክ ሳይሆን በቀጥታ ቃውን ያስረዱ ገለጻ እንዲያደርጉ ተስማምተን የአንድ ሰዓት ከሩ ፕሮግራም ሰርተን ነበር። እንግዲህ እንጦጦ ማርያምን ለምታውቁ ይሄ የአጼ ምኒልክና የእቴጌ ጣይቱ ቅርሶች የሚገኙት እንጦጦ ማርያም ቤተክርስቲያን ውስጥ ስትገቡ በግራ በኩል ትንሽ ቤት አለች። ያ ቤት የእቃዎቹ የተቀመጡበት ሲሆን በግራ በኩል ቤተክርስቲያን ውስጥ ስትገባ ግቢ ውስጥ ስትገባ በግራ በኩል ነው ያሉት። አንድ ክብ ቤት ነገር አለች። የሚያሳዝነው እንደዛ አይነት ሀብት ፕራይስለስ ነው ማለት ነው። ዋጋው ይሄ ነው ማለት አይቻልም። አውሮፓውያኖች ቢሆኑ እንደዛ አይነት ያላቸው በግዙፍ የእቃ ማስቀመጫ በትልልቅ ቤቶች ሰርተው በደም ተጠብቀው ይኖሩ ነበር። ግን እኛ ላለመታደል ሆኖ የራሳችንን እንዴት ነው ጣልጣል ምናረግነን። ለማንኛውም አንዳንድ የሀገር ፍቅር ያለባቸው ሰዎች አሉ። እንደተነገረኝ ከሆነ አንድ ኢትዮጵያዊ እንዳጋጣሚ ሆኖ እኔ ዘመድ ሆኖ ነው የተገኙት ከአሜሪካ መጣ። ያንን አይታ አዝና አልቀሳ እንድት ቤቱን እንዴት ነው በአዲስ ሁኔታ ማሰራቷን ነገሩኝ አዘጋጁ። አሁን ገለጻ የሚያደርጉት ቃል ያስገቡኝ ነገር አለ። እኔ የምችለውን አደርጋለሁ ብያለሁ። ካቅም በላይ ምንም አላረግም። ሱሪ የሰው ልጅን ሱሪ ባንገት ሀውልቅ ማለት አይቻልም። ትልቅ ሜዳ አለ። ቤተ መንግስቱም አለ እዛው እንጦጦ ግቢ ውስጥ። ባህር ዛፉም አለ የመጀመሪያውን ባህር ዛፍ እና ከቤተ መንግስቱ ፊት ለፊት ሜዳ አለ። እዛ ብዙ ነገር መስራት ይቻላልና ኢትዮጵያኖች ታሪካችን እንዳይበላሽ ታሪካችን እንዳይረሳ ኢትዮጵያኖችን በውጭ የሚኖሩትን አስተባብሩና የምትችሉ ከሆነ አንድ ነገር እናድርግ። ይሄምቃ በጥሩ ሁኔታ ይቀመጥ። ሌላም ደግሞ ይችን ታሪካችንን ለማጥፋት ብዙ ሙከራ ተደረጓል ነው የሚሉት። አልፎ ተርፎ ባርዛፎቹን እንኳን ለማጥፋት ሙከራ ተደረገ ነበር፣ ግን ባርዛፎቹ ከተቆረጡ በኋላ እንደገና ያቆጠቆጡ ሊጠፉ አልቻሉም። ፈጣሪ ሲረዳን ይያሉ ነው የነገሩኝ። እና ይሄንን ፕሮግራም ካስተላለፍን በኋላ 3 4 ፕሮግራም ይሆናል እንግዲህ አይ ሆፕ ይሰማል ብለን ተስፋ እናደርጋለን በለም። ከዛ በኋላ ስለዚህ ጉዳይ እኚህን ብዙ አመት የሰሩ ሰው ናቸው የተማሩ ናቸው ብዙ አመት የሰሩ ሰው ናቸው እሳቸውን ደውለን በቀጥታ ስለ ቅርሱ ገለጻ እንዲያደርጉ ማለት ምን እንደሚያስፈልግ ምን መሰራት እንዳለበት ከሳቸው ጋር እንወያያለን። እንደውም ዲዛይን ሁሉ አሳይተውኛል በኢትዮጵያኖች የተሰራ ዲዛይን ለቃው ማስቀመጫ ሊሆን የሚችል ብለው ስለሱ ወደፊት እንወያያለን። አሁን እንግዲህ ተስፋ ማደርገው የቀዳ ነው ይስማል።
አዎ ምናልባት አምድ ወደዛ ከመዳችን በፊት አንድ አጭር ጥያቄ እንደው ይሄ ነገር ማህበረሰቡን እንዲያደምጣው መረጃውን እንዲኖረው ባህሉን ታሪኩን እንዲያቅ የሰራው ስራ ትልቅ ስራ ነው፣ ግን አላማ አለው። እንደው መነሻ አላማውን ነግረን ከዛ አላማ ተነስቶ ማህበረሰቦች ነገር ቢያደምጥልን ብዬ ነው። አጠራር ገብት ሰጥልን።
እንግዲህ ይሄን ነገር ለማድረግ የተነሳሁበት ዋናው ምክንያት የዚሁ የሬዲዮውን ባልደረባ መኮንን ኢትዮጵያ ከኔ ቀደም ብሎ ሄዶ ነበር፣ አብረልን ነበር ያሰብነው። እኔ በስራ ምክንያት ሳይሳካልኝ ቀረ እና እዛ ሄዶ ቤተሰቡን ይዞ ሄዶ አይቶ የነገረኝ እንዴት ነው ጭንቅላቴን ነው ያዞረው፣ ምን አይነት እቃዎች እንዳሉ። አልፎ ተርፎ ተሰሙታላችሁ፣ አጼ ሚኒሊክና እቴጌ ጣይቱ ከየት ነው ያመጡት የጠፈር አልጋ፣ ተራ የጠፈር አልጋ ጦር ሜዳ ድረስ የሄዱት የጠፈር አልጋ አለ። እሱን ሲነግረኝ እዛ የነበረውን እቃዎች ሲነግረኝ መኮንን ይሄንን ሄደ ማየት አለበት ሲሆን ፕሮግራም መሰራት አለበት ብሎ ሲለኝ የመጀመሪያ እንትን ያደረኩት እዛ ኢትዮጵያ ስደርስ የመጀመሪያ ያደረኩት ከሌሎች አስቀድሜ የሰጠሁት ምንድነው በሁለተኛው ቀን ነው በሶስተኛው ቀን እንጦጦ ተጓዝኩ። ቤተሰቦቼን ወሰዱኝ ብዬ ወሰዱኝ። ሄጃ አየሁት። ወደ 2 ሰዓት ነው የፈጀብኝ። ዞረን ያስረዱን ሰዎቹ በደም ነው ያስረዱን። ደግሞ ከየት እንደመጣው ነገርኳቸው፣ በደም ያስረዱን። ከዛ በኋላ ምን አልኩ፣ ይሄን ነገር ለኢትዮጵያኖች በውጭ ለሚገኙ ኢትዮጵያኖች ማሳወቅ አለብኝ፣ እኔ ብቻ አይደለም ማወቅ ያለብን። እንዴት እናርግ ስላቸው እንደሱ ከሆነ ገለጻ ማድረግ ስላለብኝ ይሄ ደግሞ እንደምታዩ ቱሪስት በየቀኑ ቤቱን ስለሚሞላው ቱሪስቶች በሚመጡበት ሰዓት ሳይሆን ከስራ ሰዓት ውጪ ብናደርገው 1-2 ሰዓት ሰጣለሁ አለኝ ሰውየው። የሚገርማችሁ ነገር ድንኳኑ አጼ ሚኒሊክና የተቀመጡበት ድንካይ ድንኳን ጦር ሜዳው ላይ ተጣጥፎ አንድ እንትኑ ዝም ብሎ ተቀምጧል። ካን ኢማጂን ድንኳኑ ራሱ ድንኳኑ ተጣጥፎ ዝም ብሎ ጥፍ 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 አድርገው ዝም ብሎ አንድ ቦታ ውስጥ ተቀምጧል። እስከዚህ ድረስ ነው ሀብታችን። እና በዚህ ተስማማንና ያንን 2 ሰዓት ካስጎበኙኝ በኋላ ገለጻ ካደረጉልኝ በኋላ በሌላ ቀን ቀጠሮ ይዘን ሰው በማይኖርበት ሰዓት ተስማምተን እንደገና ተጓዝኩ። ወደዛ ሄድኩኝ። ቀጣ ነው የሳቸው ንግግር። ኢትዮጵያዊ ማወቅ አለበት ይሄንን ሀብት። ሲሆን በቴሌቪዥን ቢቀዳ ደስ ይለኛል፣ ግን ለጊዜው እኛ ቴሌቪዥን ስለሌለ ባለው ነው። ሰው ያቅሙን ኮረጎረ ፈሪ አይባልም። ኢትዮጵያኖች አትሊስት በድምጽ ይወቁት ምን አይነት ሀብት እንዳለን። በእውነት ሀብት ነው ብታው፣ የወርቅ ጫማ አለ፣ የወርቅ ጫማ አለ። ግን እንደ ምንድነው የታደልንም ህዝቦች ነን እንጂ ሌላ ሀገር ቢሆን ያንን እንዳለ ተሸክመው ነው የሚወስዱት ብዬ ነው የምገምተው። የሚጠብቀው ዘበኛ የለም፣ ምን የለም። እኛ አስጎብኙ ብቻ ናቸው። ወደ አዳራሿ ወደ ቤቷ ስትገባ ስልክህን ምንህን ምንህን ታስቀምጣለህ ሳጥን ውስጥ። ይዘህ መግባት አትችልም፣ ፎቶ እንዳይነሳ ምናምን ይመስለኛል። ደግሞ ቢያደርጉም አይገርመኝም። በጣም 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 ፕራይስለስ የሆነ እቃ ነው ያለን እዛ ቤት ውስጥ፣ ሀብት አለን። ያን ሀብታችንን ግን መጠቀም አልቻልንም። እንዴት ነው ለህዝብ እንዲጠቅም አድርገን ማሳየት አልቻልንም። ይሄ ነው እንግዲህ ምክንያቱ።
አይ እንግዲህ አድማጮቻችንም ማለት የምንፈልገው የኢትዮጵያ ድምጽ ሬዲዮ አንዱም አላማ ስለ ሀገራችን ታሪክ እዚህ ስዊድንና ስቶክሆልም በተለይ ያሉ ኢትዮጵያኖች እንዲያውቁ አውቀው ደግሞ ስለ ሀገራቸው ያላቸው ፍቅርና ግንዛቤ እንዲያድግ ከመሆኑም አንጻር ከኢትዮጵያ ታሪክ ውስጥ ደግሞ ስናነሳ አጼ ምኒልክን ሳናነሳ ሳናወሳ ይሄን አጋጣሚ ሳንጠቀም ማለፍ አንችልምና እንግዲህ አህመድን በሄድክበት አጋጣሚ ታሪክና ቅርሱ ተሰናስለው እንግዲህ ከአዲስ አበባ እስከ አድዋ ከሙያሌ እስከ ማይጨው እንግዲህ ባራቱ ማቅጣጫ ካንኮበር ተነስተን የኢትዮጵያን ታሪክ አጼ ምኒልክንም በዚህ ውይይት ውስጥ ምናይበት ጊዜ ነው የሚሆነው። አድማጮቻችን እንግዲህ የመጀመሪያው ምዕራፍ እንዲያደምጡልን በእንግዲህ ባክሮት ጠይቃለሁ።
እንግዲህ ከይቅርታ ጋራ የድምጹን ሁኔታ እንግዲህ እንደምንም እየተቸገሩ እንዲያዳምጡን ጋብዛለን።
አሁን ያለነው በርዕሰ አድባራት እንጠጠ መንበረ ፀሐይ ማርያም ቤተክርስቲያን ቤተመዘክር የአጼ ምኒልክና የእቴጌ ጣይቱ መታሰቢያ ሙዚየም ለመግባት በር ላይ ነው ያለነው። ቤተመዘክሩ በሶስት ደረጃ የተከፈለ ነው። ሃይማኖታዊ ነው፣ ፖለቲካዊ ነው፣ እንደገና ባህላዊ ነው ቤተመዘክሩ። አሁን ቤተም እንዴት ከዚያ ውስጥ ገብተን የትኛው ባህላዊ የትኛው ሃይማኖታዊ እንደሆነ እናገኘዋለን ማለት ነው። አሁን ገብተናል። በስተቀኝ በኩል ነው እየጀመርን ያለው። ደወል አለ፣ ትልቅ ደወል አለ። ይሄንን ደወል አጼ ምኒልክ ፈረንሳይ ያስ ኦርደር አስተረገው ተሰርተው ቤተክርስቲያን ተጠቅምበት የነበረ ነው። እና ይሄንን ደወል ከ300 ኪሎ ግራም በላይ የሚመስል ጽሑፍ አለው። ጎን ላይ ያለው ምን የሚለው ጽፏል ምኒልክ ማለት ነው። እንደገና አርማም አለ። እሱም ያንበሳ ምስክር መልክ ነው። ዳይናስቲ ወይም ደግሞ ስርወ መንግስት ለማሳየት ማለት ነው። ከዚያ ቀነስን ፎቶግራፍ አለ። ይህ ፎቶግራፍ የእንጦጦ ማርያም ቤተክርስቲያን የነበረ ነው። በ1870 መሰረት ተጥሎ 76 እና 79 ለምረቃ የተነሳ ፎቶግራፍ ነው። ቤተክርስቲያኑ ስትመረቅ 5395 በሬ ነው የታረደው ለድግሱ። አጼ ምኒልክና ዲጂታቱ ለድግሱ የተሳረዱ ማለት ነው። እነዚህ ከብቶች በአንድ ቀን የታረዳሉ። ከመስከረም 20 የዋዜማው ጀምሮ እስከ ህዳር 13 የገና ጾም እስኪገባ ድረስ የታረዱ ከብቶች ተከታታይ ማለት ነው። አሁን እንደዚህ ስንመለከት ብዛት አላቸው። እነዚህ ብዛቱ አሁን በእናግዚ እንዴት ይህን ያክል ከብት አረደ የሚል ነገር ጥያቄ ሊነሳ ይችላል። ለምን በአሁኑ አካየ ነው ማለት ነው። በጣም ጥቂት ነው። ምክንያቱም አንደኛ በዚያን ጊዜ መሄድ ያቃተው ሰንጋ ከ25-30 ብር ነው ምሽ የሚገዛው። ሁለተኛ ደግሞ የፈጣሪን ቤት ሲመረቅ ምን ላድርግ ፍቅራቸው ደስታቸው ለመግለጽ ያደረጉት ነው ማለት ነው። አራተኛ በዚህ አካባቢ ነዋሪ ራሱ ከ65000 ህዝብ ነበር። ከ65000 ህዝብ ነበር። እና ከመላ ኢትዮጵያ ኢንቫይትድ ማለት ግብዣ የተጠራው እንደዚያ ነው ማለት ነው። በዚህ ምክንያት ነው። ከዚያ ስንቀጥል ገንዘቦች አሉ። እነዚህ ገንዘቦች በአጼ ምኒልክ ብቻ ሳይሆን በሶስት ነገስታት ማለትም በአጼ ምኒልክ፣ በአጼ ኃይለ ሥላሴ፣ በደርግ ጊዜም ስንጠቀምባቸው የነበሩ። በስተግራ በኩል ያለው የመጀመሪያ የወረቀት ገንዘብ ታለር ነው የሚባለው። የጀርመን ቋንቋ ነው ታለር፣ ድራይቭድ ዶላር። እና ታለር ከአንድ ብር እስከ 500 አንድ ወረቀት ማለት ነው። ከታለር በፊት ግን ኮይኖች ነበር የምንጠቅ ማለትም ማሬ ትሬዛ ተገራ። ማሬ ትሬዛ የአውስትሪያ ነው። እና አሁን የአውስትሪያውን የምንጠቀመው ቅኝ ግዛት ወድቀን አይደለም፣ ልክ እንደ ኢንተርናሽናል ከረንሲ ልክ እንደ ዶላርና እንደ ፓውንድ እንደዚያ ስለሆነ መላ አፍሪካ እና ሀገራችንም ተጠቀመ ነው። ከዚያን በኋላ ነው ለምንድነው አጼ ምኒልክ በራሳችን ገንዘብ የማንጠቀመው ብሎ የራሳቸው ምስል ያለበት ጠገራ ብለው ሰይመው ከብር ንጹህ ብር የተሰራ ነው። ጠገራ ብለው እንትን ያደረጉና ጠገራ ማለት ትርጉሙ ራሱ ከብር የተሰራ ገንዘብ ማለት ነው። እና ከ19 ቀጥሎ ለ1932 አካባቢ ነው እንደዚህ ፕሪንት የተደረገው። ከዚያ ቀጥሎ አጼ ኃይለ ሥላሴ ደግሞ አጼ ምኒልክ እንትን ካሉ በኋላ አጼ ኃይለ ሥላሴ የራሳቸው ገንዘብ እንትን አደረጉ አዘጋጁ። እሱም ዶላር ብለው ነው የሰየሙት። ዶላር በደርግ ጊዜ ብር ሆነ ማለት ነው። ከ1929 እስከ 1969 ድረስ አንድ የኢትዮጵያ ዶላር አንድ የአሜሪካን ዶላር እኩል ነበር የምንጠቀምበት። ኢቭን በደርግ ጊዜም ቢሆን የሁለት ብር ከ07 ሳንቲም ነው ልዩነት የነበረው ማለት ነው። ከዚያ ቀጥሎ ያሉ አልባሳቶች አሉ። እነዚህ አልባሳቶች የቤተ ክርስቲያን አባቶች ለብሳቸው የነበሩ በተለይ ደግሞ ማከር ላይ ጥቁሯ ቀዩና ጥቁሯ ቀዩ የጌታይቱ ጥቁሯ ያሲን ቤተ ክርስቲያን ሲያስቀድሱ ጸሎት ሲያደርጉ ይለብሳቸው የነበሩ ካባዎች ናቸው። ከዚያ ኮርነር ላይ ያለችው ደግሞ የአንበሳ ጸጉር ጎፈርና አንፋር ይባላል። አንፋር የእንትነው ጎፈር ከላይ ያለ የሚደረገው ማለት ነው። በተለይ አድዋ ሲዘምቱ ለብሰውት ይሄዱ የዘመቻ ልብሳቸው የነበረ ነው። እዚያ ሀገራችን የሰራ ነው። ከዚያ ቀጥሎ ያለው የእመቤታችን ስዕል አለ። በእጅ የተሳለ በ18ኛው ክፍለ ዘመን የተሳለ ነው። ሳሌዎቹም እዚህ ፊርማ የላቸውም። እንደገና ደግሞ ላው ላይ የራሳቸው ንሻን ያስቀመጡበት ነገር ያ ምንድነው? እኔ አይደለም የሰራሁት ትህትና፣ ፍቅር፣ የዋህነት እኔ አይደለም እግዚአብሔር እንድሰራ ስልጣን እውቀቱን ሰጠኝ። ስለዚህ ለእግዚአብሔር ዝም ብዬ ነው መስጠት ያለብኝ ነው። በጨርቅ በአቡጀድ ላይ የተሳለ ነው። ምንም ነገር አልታደሰም። ፍሬሙ አሁን ቅርብ ጊዜ ፍሬም የተደረገለት ልክ ሸንበቁ ግራና ቀኝ እንደዚህ ተቁን ተወጥሮ ነበር የሚሰራው። ቀለሙ ከአበባ ከቅጠላቅጠል ከጥላሸት አዘጋጅተው ይሳሉት ማለት ነው። እና ይትዛር ዩኒክ ሰዓት ይፈጅባቸዋል እንጂ ስለ ስዕሉ ራሱ ብዙ ነገሮች አሉት። ምንድነው ስዕሉ ላይ የሚለው? አንደኛ እመቤታችን ጌታችን ሲጠባ የተሳለ ስዕሎች ነው። ይህ የተንት እንደዚህ የተሳለ ምንድነው? ፈጣሪያችን ከኃጢአት በስተቀር ማንኛውም የሰው ልጅ ሊያደርገው የሚገባ ነገር እንደፈጸመልን የሚያሳይ ማለት ነው። ቀለሙም ከአበባ ከቅጠላቅጠል ከጥርና ቸራል ከሆነ ነገር አዘጋጅተው ይሳሉት ማለት ነው። ከዚያ ቀጥሎ ፎቶግራፍ አለ። አጼ ምኒልክና እቴጌ ጣይቱ በቤተ መንግስታቸው በኋላ ናሬት እናረጋዋለን። ስለ ሀገራቸው እድገት ብልጽግና ውይይት ሲያደርግ የሚያሳይ ፎቶግራፍ ነው። እና ፎቶግራፉ ላይ ንጉሰ ነገስቱና ንግስቲቱ ከጸሐፊያቸው በስተቀኝ በኩል ያለው የተቀመጠው እግራቸው የተቀመጡ ከዚያ ልጅ መሐከል ላይ አንድ ህፃን ልጅ አለ። እሱም የአጼ ምኒልክ ወንድ ልጅ ደጃች ወሰን ሰገድ ይባላል። በህፃነታቸውን ያረፉት ከበስተግራ በኩል ከእቴጌ ጣይቱ በስተኋላ ያለ ደግሞ ንግስት ዘውዲትና ልጅ ኢያሱ። አሁን ፎቶግራፉ ላይ ሁለት መልእክቶች አሉ። አንደኛ የቤተሰብ ፍቅር ምን ይመስላል፣ ሶስተኛ ደግሞ ባህላዊ ስርዓታቸውን ምን ያህል እንደሚጠብቁ ያሳያል ማለት ነው። ምንም ልዩነት ሳይኖር ማለት ነው። ከዚያ መስተዋት አለ። መስተዋቱ ከእንግሊዝ በ1878 ሰዓቱ ከፈረንሳይ በዚያው አመተ ምህረት ነው። ወርቅ ቅብ ነው። እንደገና አኮርዲን ከዚያ አለ። እነዚህ አኮርዲኖቹ ደግሞ ከጀርመን ስጦታ ነው አጼ ምኒልክ። በነገራችን ላይ አጼ ምኒልክ ከውጭ የመጣላቸው ተቀብለው መቅረት ሳይሆን እሳቸውም ያለው ከሀገራቸው የሚያስፈልገው ነገር እንደዚያ ይመልሱ እንደነበረ ስጦታ። በተለይ አሁን ከራሻ አካባቢ እንደዚህ እንትን የእመቤታችን ስዕል ሲልኩላቸው የራሳቸውን አንገታቸው የሚያደርጓትን መስቀል አንስተው ነው የላኩት ማለት ነው። ከላይ ወደ ላይ ቀና ስንል ደግሞ የስዕል አለ። ይህ ስዕል የእመቤታችን ወይም እቴጌ ጣይቱ አይደለም። ኢትዮጵያ ሀገራችን ናት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን የመጽሐፍ ቅዱስ ቃል በስዕል ሲገለጽ ማለት ነው። እና ኢትዮጵያ የሚለው የመጽሐፍ ቅዱስ ቃል ነው። ከ52 ጊዜ በላይ ነው በመጽሐፍ ቅዱስ የምትጠቀሰው። መጠቀሱ ብቻ አይደለም፣ ሁነን ካልተገኘን ግን እንዳልሆን እንቆጠራለን ማለት ነው። ከዚያ ቀጥሎ ያለው አዲስ የገቡ ናቸው። መጀር ጀነራል ደግነህ ጉኩሳ ይባላሉ። በአጼ ኃይለ ሥላሴ ዘመነ መንግስት ብዙ ስራ የሰሩ ናቸው። ልጆቻቸው በግል ቤታቸው አስቀምጠው አሁን ቅርብ ጊዜ ያስመጡት ከነ ልብሳቸውና ከነ ማዕረግ ልብሳቸውና ንሻኖቻቸው። ከዚያ ቀጥሎ የደጃዝማች ከበደ ተሰማ እናገኛለን። ደጃዝማች ከበደ ተሰማ በንግስት ዘውዲቱ ከንግስት ዘውዲቱ እስከ አጼ ኃይለ ሥላሴ ከፍተኛ ስልጣን የነበራቸው እና እነዚህ ንሻኖች እና ሜዳሊያዎች ፕሬስለስ ናቸው። በእውነት ለመናገር በጣም በዋጋ ቢገመቱ ወይም ቢተመኑ በቢሊየን የሚቆጠር ነገር የያዙ ናቸው። በተለይ የብራና መጽሐፍቶች፣ ሌሎችም እንደዚህ ንሻኖች ከወርቅ ይሰራሉ። እና እነዚህ ልጆቻቸው በግል ቤታቸው ለረዥም ጊዜ ማለት ለ32 እንደነገሩም ማለት ነው ለ32 ዘመን በግል ቤታቸው አስቀምጠው በሆነ ነገር ተገናኝተን እነዚያ ግን አሁን የዛሬ አመት
እንደዚህ አምጥተው የሰጡት አሁን እዚህ ጋር ብቻኑና እንትኑ ሳይሆን በጣም ሰርፕራይዝ የሚያደርገ ይበን የሚያስደንቀኝ ለካ እንደዚህ አይነት ልጅም አለ ቢሸጧቸው ማንንም አይከለክላቸውም የራሳቸው የግል ገንዘባቸው ነው ግን አላደረጉትም እንደዚህ አይነት ልጅ እንደዚህ አይነት ትውልድ ነው ያጣ ነው ማለት ነው በልቸል ሙስላን ብዙ ነገሮች እያጠፋን ያለ ነው ይሄንን ትምርት ይሆናል ለሌላው ማለት ነው የብራና መጽሐፍቶች ራሳቸው በግል ይጸልዩባቸው የነበር መጽሐፍቶች ናቸው ከዚያ ቀጥሎ ደግሞ ጽንሃ ጽናጽል እንደዚህ ያሉ እነዚህ ጽንሃ ለእጣን የሚያገለግል ዛግራችን ይሰር ከብር የተሰሩ ናቸው የምሬታችን ስዕል አለች እንደ ሐውልት ነገር ናትሷ ከጣሊያን መንግስት ጦታ ከአድዋ ጦርነት በኋላ የተበረከተላቸው ነው አሁን ልባዙ እዚህ ጋር የሆነ ማጂክ የሆነ ነገር አለ ምንድነው ከጦርነቱ ከተሸነፉ በኋላ ስጦታቸው ስጦታ ከላይ የሚታየው ሰሙ ፍቅር እርቅ ነው ግን ወርቁ ግን ከኋላ ወርቁ ሌላ ትርጉም አለው ምንድነው ጠብቁን ቆዩን እንመጣለን ነው ማታለያ ነው ግን እዚህ ጋር ሌላ ነው መትረስ ሆኖ የሚያሳንት የሚገልጽልን ነገር አለ እምነት ምን ያህል አሸናፊ እንደሆነ ማታደል ደግሞ ምን ያህል ውርደት እንደሆነ ለሁለቱም ጊዜ መጥተው ተዋርደው ጠፍተው ነው የሄዱት በእምነታቸው አጽሚክ ታሪክ ያለው ነው ደርሻቸው ገቡ እነዚያ ደግሞ መርዛቸው ለ45 አመት ሲቀመሙ ሰነበቱ መርዛቸው ጠጥተው አለቁ ማለት ነው ስለዚህ ከማታደል እነቱን ማድረግ ነው ማለት ነው
አርማቻችን ይሄንን የአጼ ምኒልክንና የእቴጌ ጣይቱን የኢትዮጵያ ቅርሶች በተመለከተ የቀዳነውን አንደኛውን ክላስ ሰምተናቸዋል ቀጣዮቹን ክፍሎች ደግሞ በተከታታይ በሚቀጥሉት ሳምንታት ውስጥ እናሰማችሁ መሆኑን ወዲሁ እየገለጽን እንግዲህ አስተያየት ካላችሁ ወደፊት ውይይት እናደርጋለን ከኚህ ይሄን ነገር ከመያስረዱ ሰውየው ጋራ ያን ጊዜ ሐሳባችሁን ማስተላለፍ ትችላላችሁ እስከ ፕሮግራማችን ፍጻሜ ድረስ ከ6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙ ተስፋነን መልካም ቆይታ ፕሮግራማችን እንግዲህ ፕሮግራማችን እንደቀጠለ ነው እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙ ተስፋነን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን እንግዲህ ለመወያየት የወሰነው አጥር ያለ ጊዜ ነው በዚህ ውይይታችን ኢትዮጵያ ውስጥ ያለውን ሁኔታ በተለይ አዲስ አበባንና ሌሎችንም ችግር ያለባቸውን አካባቢዎች በተመለከተ ምን መደረግ አለበት ምንድነው እየተደረገ ያለው መንግስትስ ምን ማድረግ አለበት ኢትዮጵያኖችስ ምን ማድረግ አለብን የሚለውን እንደዋያለን እዚ ስቱዲዮ ውስጥ እኔ ያለሁ መብራቱ አለ ዘውዱ አለ እናንተም እንግዲህ በውይይታችን መካከል በስልክ ቁጥር 0819100 እየደወላችሁ አስተያየታችሁን መልእክታችሁን እሚታያችሁን እምታልሙትን እንድትናገሩ በዚህ አጋጣሚ እንገልጻለን። በዛሬው ዕለት በቅድሙ ፕሮግራማችን ላይ እንደሰማችሁት በከታ ከአዲስ አበባ በስልክ እንደሰማነው ኢትዮጵያዊ ባልደራስ የሚባለው አከባቢ አዲስ አበባ ነዋሪ ስብሰባ ለመገኘት አስቀድሞ አዳራሹን ውስጥ ለመግባት ባንድራውን ይዞ ሰንደቅ ዓላማውን ይዞ በሰልፍ ላይ እንዳለ ቅድም ስንታየው ጋር ካዘጋጆቹ አንዱ ከስንታየው ጋር ባደረግነው ውይይት ሰምተናል። ስንታየው እንዳለን ከሆነ እስካሁን ድረስ የአዲስ አበባ ወጣትና የአዲስ አበባ ነዋሪ መሪ ይፈልግ ነበር፣ አሁን ግን መሪ አግኝቷል ነው የሚለን። የመሪውን ስም በቀጥታ መናገር አልፈለገም መሰለኝ፣ አልተናገረም። ግን መሪ አግኝቷል። ይሄ ደግሞ ለህይወቱ፣ ለገንዘቡ፣ ለጉልበቱ የሚያስብ መሪ አይደለም። ኢትዮጵያኖች ይሄንን በሰላማዊ መንገድ የኢትዮጵያኖች አዲስ አበባ ያሉ ኢትዮጵያኖች ለማምጣት የሚፈልጉትን ለውጥ ለማምጣት የሚፈልግ መሪ ነው የሚለው እና ይሄንን በተመለከተ ምን ትላላችሁ? ኢትዮጵያ ውስጥ ያለው ሁኔታ ዘውዱም መብራቱም እንዴት ታውታላችሁ?
እሺ፣ ምን አልባት ዘውዱ ይቀድማል ብዬ ድይል እየሰጠው ነበር ቀደም ስለጀመረ ኳላው ደፊት እንምጣው። አሁን ምንድነው የአዲስ አበባ ጉዳይ? እንግዲህ ሰሞኑን የነወጣት ያለው የኢትዮጵያን ፖለቲካ እየዘወረ ያለው ካሉት አጀንዳዎች አንዱና ትልቁ ሆኗል። ለኔ ያለኝ ምልከታ ምንድነው ችግሮች ገፍተው ጫፍ ሲደርሱ ዋና ከተማ ላይ ይደርሳሉ። ከዚህ በፊት ኢትዮጵያ ነበሩ። አዎ፣ ዳርዳሩን በኦሮሚያም በአማራም ሲልክ ከርሞ አዲስ አበባ ማቋጫው አዲስ አበባ ዙሪያ ላይ የነበረበት ሂደት አለና የፖለቲካ ሂደቱንም ስታዩ የመንግስት ማዕከላዊ ቦታን መሰረት ያደረጉ ኢሹዎች ተነሱ ማለት መንግስት ያለበት ከፍተኛ ጫናና ዝብርቅርቆሽ የምታይበት ሁኔታ ነው ያለውና አሁን ላይ አዲስ አበባ ስለ አዲስ አበባው ስለ ራሱ ያገባኛል ብሎ መነሳቱ መሰረታዊና አግባቦት ያለው ጉዳይ ነው። አዲስ አበባ እንደ አዲስ አበባ ሆና መቀጠል ካልቻለች ኢትዮጵያ እንደ ኢትዮጵያ ሆና መቀጠሏ አደጋ ውስጥ ነው የሚወጣው። ምክንያቱም ማዕከል ነች፣ የኢትዮጵያኖች ማዕከል የሆነች ከተማ ነች። ለማንም ልንሰጣት ማንችለው፣ በማንም ልትፈረጅ ማትችል፣ አዲስ አበባም ልትወከልም ሊመራትም የሚገባው አዲስ አበባው በመረጠው ኢቨን አሁን ባለው ህገ መንግስት መሰረት አዲስ አበባው ህገ መንግስቱ በፈቀደለት መንገድ መጓዝ ያለበት ሂደት ነውና በርግጥ አደራጅቶ አዲስ አበባ እንደ አዲስ አበባ ህዝብ ሆኖ ለመቆየት ኢትዮጵያዊነትን እንጂ አዲስ አበባነትን ይዞ የሄደበት ሂደት እስከዛሬ በታሪክም አልነበረም። የተለያዩ ፖለቲካ ሾቹንም ሲነሳ ኢትዮጵያ መሰረት ያደረገ የፖለቲካ ጥያቄ እንጂ አዲስ አበባን ጥቅምን መሰረት ያደረጉ ጥያቄዎች ብዙ ሲታዩ አይታይም የነበረው ከዚህ ቀደም በነበረው ታሪክ ስንስል ውስጥ ስናየው ማለት ነው።
የአዲስ አበባ ልጅ ምንድነው የሚባለው?
ዘር የለውም
ሁሉም የኔ ነው የኛ ነው የሚለው እንጂ የኔ ነው አይልም። ሁሉም እኛንን ነው የሚለው። በነገራችን ላይ አዲስ አበባ ከተነሳ ይቀር የአዲስ አበባ ውሾች የሚለውን የዲያቆን
ዳንኤል ገብረት
አንብባችኋል? በጣም ኢንተረስቲንግ ነው። እኔ በጣም ኢንተረስቲንግ ሆኖ አገኝቼዋለሁ። የውሾቹ ታሪክ ነው። የአዲስ አበባ ውሾች ናቸው። ይሄ ውሾች ይሁኑ እንጂ የሚያወሩት ውሾቹ በሰው የሰውን ታሪክ ነው የሚያወሩት። የገሌ ውሻ ነበርኩ። አንዳንዱ የዲያስፖራ ባለቤት ውሻ ነው፣ ከዲያስፖራ የመጣ የሀብታም ውሻ ነው። አንዳንዱ የሚኒስቴር ውሻ ነው። አንዳንዱ የከፍተኛ የሃይማኖት መሪ ውሻ ነው። አንዳንዱ የሙስሊሙም የክርስቲያኑም፣ አንዳንዱ የፖለቲካ ትልቅ ካድሬ ውሻ ነው። እና እነሱ ልክ ቤታቸው ውስጥ ይወራ የነበረውን ነው የሚያወሩት። እና መጨረሻ ላይ ቁም ነገሩ ምንድነው? ይሄን መጽሐፍ የሚለያዩት ማለቂያው ላይ እነዚህ ውሾች አለቆቻቸው፣ ጌቶቻቸው ታስረውባቸው ወይንም ያገኙ አጥተው ያገኙ የነበሩ ሀብታም የነበሩ ሲንደላቀቁ የነበሩ ጌቶቻቸው አጥተው እስር ቤት ገብተው ወዘተ ወዘተ፣ እነዚህ መንገድ ላይ የወደቁ ውሾች ናቸው። እና ተገናኝተው በተለያየ መንገድ ተገናኝተው አብረው ነው እንግዲህ አዲስ አበባን የሚዞሩት። እና በመሀከሉ ላይ በጣም ኢንተረስቲንግ ነገር ምንድን ነው የዱሮ ከነሱ ጋር የነበሩ አብረዋቸው በየቦታው ይሄዱ አጥንት ምን እየፈለጉ አብሮ ይኖሩ የነበሩ ውሾች ዛሬ ጎሳ ምንድነው እሱ ለይተው ምን ተሰራለ ይሏቸው ጀመር እኛ ሰፈር ምን ተሰራለ ይሄ የኛ ሰፈር ነው የኛ ግዛት ነው ከየኛ አይደለም ቶሎ ውጣ ምናምን ልክ ያውን ኢትዮጵያ ውስጥ የሚያሄዱ
ምናልባት እኔ አመድ ይሄንንም እንግዲህ ብሩክ በረከት በውድ መዝናኛ በተከታታይ ክፍል የሚያስደምጠን ይመስለኛል ትክክልም ነው ተገቢም ነው አው አመድም አው ለውድ ፕሮግራም አስበህ ያመጣው ፕሮግራም ነገርም እንደሆነ
በረከት ምፈልጋቸው ለሬዲዮኑ መጻፎች ብሎ ያለኝ መጻፍ አንዱ ይሄ ነው እንግዲህ የታዘዝኩትን 145 መጻፍ ማምጣት እሺ ያለውኝ እና ይሄንንም አይ ቲንክ ኢትዮጵያዊ ቢያዳምጠው በጣም አንደኛ ያስቃል ሁለተኛ ደግሞ የልብህን ስለሚነግርህ ኢትዮጵያ ውስጥ ዴይ ቱ ዴይ የሚደረገውን ስለሚያሳይ ውሾቹ እንደሰው ሆኖ ነው የሚያወሩት የሰው የሚሰራውን እስከዛሬ ይሰራውን የነበረው አሁንም የሚሰራውን ነው የሚያሳዩት እና መጨረሻ ላይ ሲለያዩ እንማን ነው እነዚህ ውሾች ከየቦታው ተሰባስበው የት ይደርሳሉ አራዳ በግጥም ይጨርሳል አራዳ የኔነች ማትባል የሁላችንም የሆነችው ዘር ማትለየው ምንም ማትለየው በጣም ደስ ይላል እና እሱንም እንግዲህ በረከት እንደሚያሰማን ባለሙሉ ተስፋ ነኝ ሌላው የአዲስ አበባን ጉዳይ ለመፍታት አሁን እንግዲህ ትናንት ማታ የደረሰን ዜና እናንተም ሰምታችሁታል ቅድም በዜና ሲነገር ነበር ጠቅላይ ሚኒስቴሩ 8 7 ሰዎች እንትን ብለዋል አሳይን አድርገዋል ግን አሁን አንዳንድ ሰዎች ደግሞ የሚሉት እኚህ ሰውዬ እጃቸው ተጠምዝዞ የሚያደርጉት ነው እንጂ እሳቸው የሚያደርጉት አይደለም የሚሉ አሉ። ለምን ስትላቸው እነዚህን ሰዎች አንደኛ የአዲስ አበባን ጉዳይ ለመፍታት ማጆሪቲው የኦፒዲዮ ሰው ሆኖ እዛ ኮሚቴ ውስጥ ሌላ ሐሳብ ሊቀርብ አይችልም። ኦፒዲዮ የኦሮሞ ዴሞክራቲክ ንቅናቄ ከሴንትራል አሰራር ስላለው የኢያደግ ድርጅት ስለሆነ በሴንትራሊዝም የሚያምን ስለሆነ የዛ ድርጅት አባል ባለስልጣን የሆነ ሰው እዚ ኮሚቴ ውስጥ ገብቶ ከድርጅቱ ፍላጎት ውጪ ሊወስን አይችልም ማጆሪቲዎቹ ደግሞ የዛ ባለስልጣኖች ናቸው ስለዚህ አዲስ አበባ በራሷ ልጆች ሳትወከል በኦፒዲዮ ነው ውሳኔ የሚቀርብላት ይሄ ትክክል አይደለም ይሄን ደግሞ ጠቅላይ ሚኒስትራችን እያወቁ እየወደዱ የሚያደርጉት አይመስለንም የተከበቡት በማይሆኑ ሰዎች ተከበው እጃቸው እየተመዘዘ ነው የሚሉ አሉ ምን ያህል እውነት እንደሆነ አላውቅም ግን ምን ትላላችሁ እነኚህን ሰውዬ መርዳት አለብን በተለይ የ8 ማርች ላይ ያደረጉት ንግግር አዳምጫለሁ ልጆቻችሁን ሳይቀር ምከሩ እነዚህ ምንድነው የሚሏቸው መንጋዎች ጥቂት መንጋዎች ጥዋታቸው ኢትዮጵያ ውስጥ ሊሰማ የቻለው እነሱ ብዙ ስለሆኑ ሳይሆን ጥያቄ ማቅረብ የማይፈልግ መንጋ የተከተሏቸው አብሮ ስለሚጮሁ ነው ስለዚህ እናቶች እስከዛሬ አገራችንን ደማችሁን ከስክሳችሁ አጥንታችሁን አፍሳችሁ የእናንተ አያት ቅድማያቶች ቆዩአትን አገር እናንተም ዛሬ ታሪክ ስሩ ተደራጁ ብለው አፍ አውጥቶ በአደባባይ አይናገሩም እንዲያስቡ ኖሮና እኔ እነዚህ የሚሉትን ሰዎች ይሄ ጠቅላይ ሚኒስትሩ እርዳታ ያስፈልጋቸዋል ድጋፍ ያስፈልጋቸው የሚሉትን ሰዎች በተወሰነ ደረጃ መቀበል ተገድጃለሁ ምን ትላላችሁ እናንተ
ምናልባት ዘውዱ ሳሳብ ስጥበትና አንመጣል ግን መጀመሪያ እኔ ማየት መፈልገው የኢትዮጵያን ፖለቲካ በበላይነት እየዘወረ ያለው ፓርቲ አብይ አህመድ አይደለም ኢሃዲግ ነው ኢሃዲግ የራሱ ያሰራር አደረጃጀት አሰራርም ሂደትም አለ ብዙ ውሳኔዎች የሚመጡት አቶ አብይ ወይም ዶክተር አብይ ከፊት ለፊት ቁም እንጂ ኢሃዲግ ጽፈት ቤት የሚያወጣው ውሳኔ ነው እሳቸው ከኢሃዲግ ጽፈት ቤት ውሳኔ በካቢኔ ደረጃ ከተቋቋሙ ስራ አስፈጻሚ ፍንክች ማለት አይችሉም ስልጣንም የላቸው ምክንያቱም ይሄ ፖለቲካውና ፓርቲው አስሮ የሚያዝበት ሂደት አለ የኢትዮጵያን ፖለቲካ ለመፈረጅ ስንመጣ ያለው መሬት ያዘውን ዑነታ መረዳት መቻል አለብን እሳቸውን ያመጣቸው ቀናነት ኢትዮጵያኒዝም ወይም ኢትዮጵያዊነትን አጉልብተው ይዩ እንጂ ተዋካይነታቸው ለኢሃዲግ ነው አሁን በህزب ተወክሎ ሌላ ፓርቲ ይዘው ወይም በሌላ መንገድ መተው በነጻነት የሚያሰራቸውን ፓርቲ ይዘው እየተንቀሳቀሱ ያሉበት ሂደትም ብቻ እንዳልሆነ መገንዘብ አለብን። አሁን ለምሳሌ በአዲስ አበባ ዙሪያ ቀደም ያነሳነው 8 ኮሚቴ ሲቋቋም አቶ አብይ አንስተው የሚያቋቁሙት አርገን ልንቃወም እንችልበት ባክግራውንድ አይኖርም ሊኖርም አይገባም። ስተት ነው ስተት ነው። ስተቱን የሰሩት ግን ዶክተር አብይ ብቻቸውን አይደለም። ዶክተር አብይ ነጻ ሆነው ይቺን ሀገር ወደፊት እንዳያስጊዷት እጃቸው የሚጎትታቸው የውስጥ አርበኛ ማአት ነው። እዛ ስራ አስፈጻሚ ስጦ ነው። ይሄ ደግሞ ወደ አንድ አቅጣጫ እያተኮረና አብላጫው ሚዛን እየወሰደ ያለበት የተረኛ የገዢነት ስሜት እያደገ የመጣበት ሂደቶች አሉ። ከዛ አንጻር አይተነው ቢሆን አቶ አብይን ስንደግፍ ባምንኪው ቢሆን 10 ወር የሥራ ድል ሰጠናቸው ምን ሰሩ ምን አልሰሩም ከሚለው ሚዛን ላይ አስቀምጠን ቢሆን እንደ ግለሰብ እንደ ፓርቲ እንደ ሀገር ማስቀመጥ መፈረጅ መቻል አለብን። አብይ ወረድ እንበል። አብይ ሲወርድ ደግሞ አማራጭ ሐሳባችን ምንድነው? አብይና ወረድ ሆ ሆ ሆ የኛ ሀገር ፖለቲካ ሆይ ሆይ ተይበዛል። በተረጋጋ ስሜት ነገሮችን ግራና ቀኝ ማየት ያስፈልጋል። አብይን እናውርድ ስንል ካብይ የተሻለ አመንክ ያለን ወይ? እቺን ሀገር አሁን ካለችበት ችግር እኔ በርግጠኝነት አመን መናገር እፈልጋለሁ። ዶክተር አብይ ስለ ኢትዮጵያ ችግር አሁን ስላሉበት ትልቅ ቻሌንጅ አንድ ቀን ጋዜጣዊ መግለጫ በግልጽ ቢናገሩ ነገ ያቺ ሀገር አትኖርም። እንደ መንግስት ለህዝብ የማይነገሩ ብዙ ችግሮችን ፕሮሰስ ያደርጉ እንዳሉ ምትረዳበት ሁኔታዎች አሉ። ከነዛ ሁኔታዎች አይተን ኮንፊደንስ ልንሰጣቸው የሚገባው ሁኔታ ችግር ሲኖር መጠቆም ተገቢ ነው። አገባብ ማለት ግን ሁልጊዜም ያሉትን ፖዚቲቭ ነገሮች ኮንሱም ያረጋን ችግሮቹን ሊፈቱ የሚችሉባቸውን አቅጣጫ መስጠት ነው የሚኖርብን። ህዝቡ ከዛ ጎን ቢቆም አቶ አብይም ለሚኖርባቸው ጫና ኮንፊደንስ መሆን ይችላል። ህዝብ መደገፍ ከቻለ ሌሎቹ የተረኛ ገዢነት ስሜት ያላቸው ሰዎች የትም አይደርሱም። እሳቸውም ያሉት ነገር ያ ነው። ብዙዎቻችን ጠባቂ እንጂ አድራጊ አይደለንም። አቶ አብይ ያቺን ሀገር እንዲለውጧት ዶክተር አብይ ያቺን ሀገር እንዲለውጧት እንጂ የለውጡ አካል መሆን አልቻለም። እስካሁን ይሄ አይነት ነገሮች አሉ። ከዛ እንትን ነው ዘውድ
አው ግን እስካሁን ዶክተር አብይ ይሄዱበት አካሄድን ስንመለከት በርካታ ስራዎችን ሰርተዋል። እስከዛሬም በኢትዮጵያ ታሪክ ውስጥ በ27 አመት ውስጥ ካለፉት ስራቶች ሳይሆን በ27 አመት ውስጥ ስንመለከት ኢትዮጵያዊነት የተሸርሽሮ የጠፋበትና ሀገሪቱ ወደሚባል ቃል የተለወጠበት ሂደት ነበርና ለመጀመሪያ ጊዜ በተወካዮች ምክር ቤት ውስጥ ቀርበው ኢትዮጵያ ብለው ቃለ መሐላ በፈጸሙበት ሰዓት ላይ ጀምሮ የኢትዮጵያን ህዝብ ቀልብ መግዛት የቻሉ መሪ ናቸው። ከዛስ ባሻገር ከጠቅላይ ሚኒስትሩ ብዙ ነገሮችን እንጠብቃለን። ግን እኛስ የሚገባብንን ነገር ተወተናል ወይ? እንደዚህ ጋር ሚለውንም ማሰብ አለብን። ምክንያቱም ሁሌ ተቀባይ ብቻ ሳይሆን ሰጪም መሆን አለብን። ምክንያቱም እያንዳንዱ ሰው ለሀገሩ ምን ማድረግ አለበት፣ ምን መፍት አለው፣ ምን አስግዴታ አለበት ሚለውንም ነገር አያይዘን ካላቀረብን ሁሌ በስሜት ብቻ ምንገፋ፣ ሁሌ የኛ ነገር ይደመጥ ብቻ ምንል ከሆነ፣ ሁሌ ለመቀበል ብቻ ዝግጁ ከሆንን ሀገር አይደለም አንድ ቤተሰብን መምራት አንችልም። ያቀረቡልን መፍትሄዎች እጅግ በጣም በርካታዎች ናቸው። ከበርካታዎቹ ግን አንዱንም መስመር ይዘን አልተጓዝንም። የመንጋ ተከታዮች ነው የሆነው። አሁን በቀደም የሴቶችን ዓለም አቀፍ የሴቶች ቀንን በተከበረበት ጊዜ ላይ የተናገሩት ጉዳይ አለ። ምክንያቱም አንድ ምሳሌ ወስደዋል። የወሰዱት ምሳሌ ምንድነው? እግር ኳስ ላይ ያለውን ምሳሌ ነው እኔ ማነሳው። እግር ኳስ ላይ ያነሱት ምሳሌ ምንድነው? ወይ የቡና ወይ የጊዮርጊስ ደጋፊ ልትሆን ትችላለህ። ስታሸነፍ ቲፎዞ እንዳለ ያመሰግንሃል፣ ያጨበጭብልሃል፣ ወደ ላይ ያነሳል። ስትሸነፍ ደግሞ ካሰልጣኙ ጀምሮ መሰደብ መረገብ ይጀምራል። ነገር ግን ወደ እግር ኳስ ዓለም ውስጥ እንደምትገባው ሁሉ ሽንፈትም ድልም እንዳለ አባጽሞ መትገነዘብ ከሆነ ግን ሁሉም ነገር እንደ አመጣጡ መመለስ መቻል አለብን የሚል እምነት አለኝ። ስለዚህ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታዎችን ስንመለከት አሁን ባለው ሁኔታ አዲስ አበባን በተመለከተ ሁኔታ የሚነሱ ሁከቶችን በእግረ መንገዳቸውን ለማስረዳት ሞክረዋል። ያው ቀጥታ ይሄ ነው ባይሉም ከሚናገሩት ነገሮች አንጻር ሞር እኛ ለነማርና ለናቅ ምን ይችላል ነገር አለ። ልጆቻችሁን በዚህ መልኩ አንጽዋቸው ሰላምን ለማምጣት። ምክንያቱም በ27 አመት ውስጥ የተወለደው ወጣት ልጆች እየተነገራቸው ያደጉበት ሂደትና ከ27 አመት በፊት የተፈጠረውና ያለው ሰው ደግሞ የኢትዮጵያ ነባራዊ ሁኔታ እኩል አይመለከቱትም። ምክንያቱም ያደጉበት የተሰበኩ የሄዱበት አካሄድ ስላለ ማለት ነው።
እስቲ አድማጭ አለ መሰለኝ እስቲ አድማጭ አጠራ አርገው ሰዓት እየደረሰ ስለሆነ አስተያየቶን እንጥያቄውን ወርወሩ።
እሺ ተናስልን በላይ ነኝ ለማለት የፈለኩት አጭር ነገር ነው። እሱ ምንድነው እንደሚመስለኝ ይሄ ችግር እንኳን ኢትዮጵያና እዚህ ያለ ነው ግራ ያጋባ የመጣ ጉዳይ ነው። እርግጥ ለዚህ ችግር ራሱ ኦፒዲዮ የድር የኢትዮጵያ መንግስት ነው። እነሱ ከሚያወጡት አንፃር ህዝቡን ግራ የሚያወጡት መግለጫ ህዝቡን ግራ ያጋባው አንዱ እሱ ነገር ነው። ይሄን ነገር ለማስተካከልና ህዝቡን ግራ ያጋባው ነገር ለማስተካከል ተቃዋሚም የተባሉ ድርጅቶች በቦታው የሉም። ተቃዋሚዎች ህዝቡ እንዲህ ሲሰቃይ፣ ህዝቡ እንዲህ ሲቸገር፣ ህዝቡ እንደዚህ መከራ ይሄን አይነት ሁኔታ ሲፈጠር ከህዝቡ ጎን ቆሞ መናገር ሲገባቸው ዝም ብለው ተሰብስበዋል እዛ። እና አንዱ ችግር የመሪዎችና የድርጅት በተሟላ ሁኔታ ያለ መደራጀታችንና መሪ አለማግኘታችን ድርጅት አለመኖሩ ለዚህ ሁሉ አንድ አስተዋጽኦ አለው ብዬ ገምታለሁ። ዶክተር አብይን በሚመለከት ግን እኔ እስካሁን ከሱ ላይ ያለኝ እምነት የወረደ አይደለም፣ እንደተጠመዘዘ ነው። ግን የራሱ ድርጅት ይህን መግለጫ ሲያወጣ ህዝቡን ካውስ የከተተው ይሄ ጉዳይ ነው። ስለዚህ ይሄንን ነገር ረጋ ብለን ለማየት ብቻ ማለት ብቻ ሳይሆን ልንጠብቀው ይገባል። የሚሆነው ነገር አሁን ቅድም መብራቱ እንደተናገረው ብዙ ስራ እየሰራ እንዳለ ይሰማኛል። ግን ለምሳሌ እሱን ያስቀመጠው የኦፒዲዮ ድርጅት ነው ማለት ኢትዮጵያ ሱስ ነው ያለው ሰው እንደዛ አይነት መግለጫ ሲያሰማ፣ እንደዛ አይነት ንግግር ሲናገር ህዝቡን አስደንግጦታል። ስለዚህ ድርጅት የለንም፣ ያ ድርጅት የት ነው ያሉት? ስለዚህ አሁን መፈጠር ያለበት ይሄን ህዝብ የሚያረጋጋና ይሄን ህዝብ አለውል የሚለው አንድ መሪ አንድ ድርጅት ያስፈልጋል። ያንድ በማጣታችን በጣም ያሳዝናል። እና አዲስ አበባን በሚመለከት እኔ አዲስ አበባ ነው ያንተ አዲስ አበባ ነው ብሎ የሰጠን ወይ የሰጣቸው እንትን የለም። ስለዚህ ጊዜ ግርግር ነው፣ ምንም አያዋጣቸውም። ህዝብ ደም ተፍቶ የሰራውን ቤት ያንተ ነው ያንተ አይደለም ሊበት የሚችልበት ሁኔታ የለም። ስለዚህ ዋናው ሐሳቤ ድርጅት የለም፣ መሪ የለም። ዛት ዘ ፕሮብለም። ይሄን ከህዝቡ ጎን ቆሞ እነኚህ ሰዎች ቻሌንጅ የሚያደርግ እነ ጀዋር እንደዚህ ቦር የሚሉበት ነገር ያ ነገር እንደማይሆን ህዝቡን የሚያደርግ አንድ መስም የሚያኖር ያለመኖሩ ትልቁ የችግሩ አስተዋጽኦ ለማለት ነው። አመሰግናለሁ።
አመሰግናለሁ። እኔም እንግዲህ ቅድም ስንታየው ጋር ከአዲስ አበባ የአዲስ አበባን ባለቤትነት በተመለከተ ዛሬ የጠራው ስብሰባ ላይ ከተናገራቸው ነገሮች አንዱ ድርጅትና መሪ አጥቶ ነበር የአዲስ አበባ ህዝብ፣ አሁን ግን አግኝቷል ብሏል። እንግዲህ አሁን አድማጫችን እንዳለውም የተለያዩ የተቃዋሚ ድርጅቶች አዲስ አበባ ውስጥ ቁጭ ብለዋል፣ አውቃለሁ፣ እኔም ሄጄ አግኝቻቸዋለሁ። ግን ምንም ነገርም ሲናገሩ ሲጋገሩ አይሰማም። ለምን አናውቅም፣ ምን ውስጥ እንደገቡ አናውቅም። ሌላው ቅድም ያነሳኸው ነገር አለ የእግር ኳሱን። ሌላው ደግሞ ኢንተረስቲንግ ነገር የተናገሩት በዚሁ ንግግራቸው ሰውየው በተለያየ መንገድ ይናገራሉ ያለውን ችግር። ሰዎች በጋራ በመኪና እየተጓዙ ሳሉ በመሀከል አለመግባባት ሲፈጠር በቃ አብረን መጓዝ አልቻልንም፣ መኪናዋን እንከፋፈል አሉ። አራት ናቸው፣ አራቱም እያንዳንዷን ጎማ ደረሰው። አንድ ብቻ መሪ አንድ ከሆነ አንዱን መሪ አራት ቦታ ተከፋፍለው ይዘው ሀብታችን ነው ብለው ይዘው ሄዱ። መኪናው የትም ሊያደርሳቸው በዚህ የትም ሊደርሱ አልቻሉም። በመሀከሉ ደግሞ መቼ አውሬ መጣ፣ መከላከልም አልቻሉም። እንግዲህ የሚነግሩን ይሄ አንድነት ምን ያህል ጥቅም እንዳለው ነው የሚነግሩን። እኔ እንዲህ አይነት ሰው እንዲህ አይነት ነገር የሚናገር ሰው በአደባባይ ወጥቶ ይሄን አድርጉ የሚል ሰው እኔ እጁ ተጠምዟል ነው የምለው፣ ወይንም ችግር አለባቸው ነው የምለው። ሌላው ግን አንድ ነገር ከመጨረሴ በፊት አሁን እዛም ሄጄ የሰማሁት ከአንዳንድ ሰዎች ጋር ስወያይ የነገሩኝ እዚህም ሁኔታውን ሳየው ነገሮቹ እንትን እያሉኝ የመጡት ይሄ ለምሳሌ በትግራይና በአማራው አካባቢ ያለውን ውጥረት አንዳንድ ኃይሎች እየተባበሰ እንዲሄድ አድርገው እነሱ በመካከሉ የአማራውና የትግራዩ ሕዝብ እዛ ላይ ሲፋጠጥ እነሱ በመካከሉ ሌሎች የሚፈልጓቸውን ነገሮች ለማድረግ እየተጠቀሙበት ስለሆነ ሰላሙ በሁሉም አካባቢ እንዲፈጠር መታገል አለብን። ትክክል። በደል የተሰራው የድንበር እንትን የተደረገው መስተካከል አለበት። ግን ትኩረታችን በአንድ ቦታ ላይ ብቻ ከሆነ ሌሎች ለተንኮለኞች በር እንከፍታለን የሚሉ አሉ። ይሄንን እንዲህ አይነቱን ነገር እንዴት ታውታላችሁ? አንድ ይቃል ሁለታችሁ ባጭሩ።
እንግዲህ ይሄን ለሌሎች በር መከፈት ነው የሚለውን ጉዳይ ስንመለከት በርካታ የሆኑ ዘርፈ ብዙ ችግሮች አሉት። ምክንያቱም አሁን ከዚህ በፊት ያየነው ነገር ፕሮፌሰር መስፍን የጻፉት ነገር ነበር። ኢትዮጵያ በ2020 የሚል አርቲክል ጽፈዋል። እሱ አርቲክል ላይ ሙሉን ስታነቡት ብዙ ነገሮችን ወደፊት በዚህ ጉዳይ ከተጓዝን የሚመጡት አደጋዎችን በሚገባ አስቀምጠውታል። እና ይሄ ያለው ጉዳይ በአዲስ አበባም ጉዳይ ሆነ በኢትዮጵያ አሁን ባለው ነባራዊ ጉዳዮች ላይ ህዝብ የየራሱን አቋም መውሰድ አለበት። ሀቅ ያካባቢን ሰላም እንዲፈጠር ከጠቅላይ ሚኒስትሩ ሐሳቦች ጋራ ማለት አሁን ባሉት ሐሳቦች የጠቅላይ ሚኒስትሩ ተቀባይነት አላቸው የሚል እምነት አለኝ። በኢትዮጵያ አንድነት ዙሪያና ሁሉም የበኩሉን አስተዋጽኦ ማድረግ አለበት ባይ ነኝ።
ለዚህ ችግሮቹን የሁሉንም የሀገሪቱን ችግር በሙሉ ለአንድ ብሔር ለአንድ ጎሳ ከመስጠት በአጠቃላይ ችግሮቹን በኢትዮጵያዊነት በጋራ ለመፍታት መታገል አለ።
በትክክል በትክክል።
አዎ ምናልባት የመጨረሻ ቃል መስጠት ወይም መድገም ፈልግ ዶክተር አብይ በያገኙት አጋጣሚ ሚዲያ መድረክ የሚናገሩት ነገር አለ። አቅጣጫ እየሰጡ ነው። እንደ መሪ ሁሉንም ነገር ዘርዝራ መሄድ አትችልም። ችግር አለ። ተደራጁ፣ ድምጻችሁን አሰሙ፣ ዝም አትበሉ፣ የለውጡ አካል ሁኑ። መደመር ማለት በተግባር በሐሳብ ብቻ አይደለም። ማጨብጨብ አንድ ጥሩ ስራ ተሰርቶ ሲያልቅ ማጨብጨብ ሳይሆን ያን የሥራ አካል እንሁን። ለችግሩ መፍትሄ የሚሆነው ሁላችንም ተደራጅተን ለእያንዳንዱ ችግር ቦልድ ሊወተን እነዛ ነገሮች ኖ ማለት እንችል ነው። እሳቸውን እየደገፈን ችግሮችን ኖ እያልን ወደፊት እንቀጥል ነው መልእክቴ።
እንግዲህ አድማጮቻችን የዛሬው ፕሮግራማችን በዚሁ ይጠናቀቃል። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ የምንሰናበታችሁ እኔ አህመድ፣
እኔ መብራቱ፣
እኔም ዘውዱ አብረናችሁ ነበር። እስከ ሳምንት መልካም ሳምንት።